ከስቱቀል ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምትደምጡት በስቱቀል ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 FM ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
በድጋሚ ጤና ይስጥልን ውድ ያለን ውድ አድማጮቻችንን፣ እነሆ የዛሬው የሁድ ፕሮግራማችን ጀምሯል። እዚህ ስቱዲዮ ውስጥ ከኔ በተጨማሪ
እኔ ሀና ታደሰ፣
እኔ ተመስገን፣
እኔ መብራቱ፣
እንዲሁም ደግሞ ቴክኒሺያኖቻችን ሁለት ሆነው ቁጭ ብለዋል፣ ሙሉጌታና ግሩም ይገኛሉ። የዛሬው ፕሮግራማችንን በተመለከተ ምን ይዘን እንደቀረበን እስቲ ካዘጋጆቹ እንስማ። በመጀመሪያ ከመብራቱ ምን አለን?
አዎ፣ በመጀመሪያ እንግዲህ የዛሬው ፕሮግራማችን በዋናነት ባሳለፍነው ትላንትና ከትላንት ወዲያ በሰሞኑ ባሳለፍነው የጥምቀት በዓል እንኳን አደረሳችሁ የማለት የመጀመሪያ ፕሮግራም እንደላለን እና እንኳን አደረሳችሁ ነው የምንለው።
አዲስ ልብስ ለብሰሃል?
ያው ለጥምቀት ያልሆነ ቀሚስ ወይም ልብስ አይደለም ይባለው።
ያው ጋር አንተን ቀሚስ ከለብሳለህ አልችልም መቼም። እኔ ተረቱንም አቀዋለሁ። ለጥምቀት ያልሆነ ቀሚስ ይበጣጠስ ይባላል። ብዙ ጊዜ ሴቶች ናቸው ይመስለኛል አዳዲስ ቆንጆ ቆንጆ ነገር የሚለብሱት ወንዱ።
አይ በእንትን ያለውን በደንብ አድርጎ የክት ልብሱን ለብሶ በዋናነት ግን ሰፋ ሰፋ ያሉ ኪስ ያላቸው ሱሪዎች ነው ያደርገው። በዛ ያሉ ሎሚዎች ለማያዝ ማለት ነው።
ሎሚ ቀርቷል እኮ።
ሎሚ ምን ያደርጋል? ሊመጥ ነው ሎሚው ለምንድን ነው? ደረት ለመምታት
ሲል በአግራችን በተለይ በገጠሩ የተለመደው ትልቅ ነገር ሎሚ ተይዞ
መምጣት ነው።
አዎ፣ ወዳት ልብ ይከጅላት ያው በሎሚ
ደረቷን መምታት።
አዎ፣ ካገኘ ደረቷን
አለበለዚያ ልቧ። አምን ምን አቃለው መሰለ ወሎ ውስጥ ማቀዋን ታሪክ አለኝ። ሃይወለሌ ይላሉ የወሎ ልጃገረዶች። ኮረዳ ነው የሚባለው። ሃይወለሌ የሚል ዘፈን በጣም ደስ የሚል አላቸው። ተቃቅፈው ሃይወለሌ ይላሉ። ወንዱ ዙሪያቸውን ከቦ ሎሚ እንትን ይላል ያዳና፣ እነሱ ሃይወለሌ እያሉ ይዞራሉ። እና በጣም ላብሊ የሆነ እንትን ነው። የምትፈልገውን የምትፈልጋት ከሆነ የምትፈልገውን ትቀበላለች። ከዛ የከንፈር ወዳጅ ይባባላሉ አሉ። እና ሎሚ እንትን የሚመጠ መራራ ብቻ ሳይሆን ምንድን ነው መራራ ብቻ ሳይሆን የእንትን መድኃኒትም ነው የፍቅር ምንድን ነው ነው
ይላሉ።
ታውቂያለሽ አለ።
እኔ እንግዲህ አሁን
በሎሚ አልተመጣሽ።
አሁን ባለው ዘመን የሎሚ ነገር እንዳለፈበት ነው የሚያሳየው። እንግዲህ
ምንድን ነው አሁን የሚሰጠው?
አሁን እንግዲህ ያው
ቾኮላት
አይመስለኝም። እንግዲህ አይፎን እና ሳምሰንግ ነው ወራ
አይፎን እና ሳምሰንግ።
ይሄ ተውፊታችን ስቲል አሁንም በገጠሩ በገጠራማው ከተማ ያለ ነገር ነው። በተለይ ጥምቀት እምነታዊ ትውፊቱ በተጨማሪ በገጠሩ በኢትዮጵያ ቱቦ ባህላችን በዋናነት ፍቅር መግለጫ የሚያሳይ ነው። ይሄን እንደውም አንድ ጉብል ፍቅረኛው በጥምቀት በዓል ሎሚ ይዞ ሲጠብቅ መቅረቱን አይቶ በጣም አዝኖ እንዲህ አለ ይባላል።
መቅረቱን አይቶ
ቀርታበት ይደግታበት ተመጫለሽ ብዬ አሻግሬ ባይ አንቺ ልጅ ከእናትሽ ፍቃድ አጣሽ
ይያራራ።
እንዴት ያሉ ናቸው የልጅቱ እናትን ካልጠፋ ቀን መርጠው በጥምቀት ያስቀሯት።
ትመጣለሽ ብዬ ሳይማዶ ሳይማዶ የልጅነት አይኔ ማሟን እንደበረዶ አላጨረው። ለማንኛውም አድማጮቻችን የጥምቀትን በዓል በተመለከተ እንግዲህ ያለን ምንድነው ማለት የምንችለው ለውድ ወዳጆቻችን፣ ዘመዶቻችን፣ ወገኖቻችን
እንኳን ለብርሃነ ጥምቀቱ
አደረሳችሁ እንላለን። በመቀጠል ታም ምን አለን?
ዛሬም እንደተለመደው እንግዲህ የተለያዩ ፕሮግራሞች አሉ። የአጼ ቴድሮስ ፕሮግራምን እንግዲህ ሳምንት ቃል እንደገባ ነው መሰረት ይዘን እንቀርባለን። የሳምንቱ አበይት ጉዳዮችም እንደስብበት ፕሮግራም አለን።
በዚህ የሳምንቱ አበይት ጉዳዮች ውይይታችን ላይ አድማጮቻችንን ማስተያየት እንፈልጋለን። የኛን ብቻ ሳይሆን አድማጮቻችን ምን ይላሉ? አርስቶቹን ካሁኑ ብነግራቸውና ቢዘጋጁበት።
በዋናነት ዛሬ ያዝነው ከባለፈው ጊዜ አተን በደንብ ያላየነው የ ህወሓት መራሹ የኢትዮጵያ መንግስት ጠቅላይ ሚኒስትር ነኝ ባዩ የሰጡት መግለጫ እንተንተርሶ የነበሩ ትልልቅ አንኳር ነጥቦች ነበሩ። በተለይ አሁን ላይ በማህበረሰቡ ዘንድ ትልቅ መነጋገሪያ ሆኖት ዋንኛው የኢትዮጵያ ባህር ትራንስፖርት ሎጂስቲክስ አገልግሎት ድርጅት ለቻይና ባህር ሀብቶች ሊሸጥ መሆኑን የዘገቡበት እንትን አለ።
ሁለተኛው
ኦሮሚያ በአዲስ አበባ ላይ ያለ ተገ መንግስታዊ ልዩ ጥቅም እስከ ህዳር ውሳኔ ያገኛል። ግን ይሄ ተብሎ ነበረ፣ ይሄ በተግባር አልዋለም። ይሄ ለምን አልሆነም የሚል ጥያቄ ተነስተው ነበርና የሰጡት መልስ አለ። ዲስከስ እናረጋግበት ሁኔታ አለና እሱም አለ። እንደ ጊዜያችን ሁኔታ በወልቃይት ጠገዴ ከወሰን ለውጥ ጥያቄ ጋር ተያይዞ የሚመለከታቸው አማራና የትግራይ ብሔር ክልሎች ችግሩን ይፈቱታል ተብሎ ነበርና ይሄ ነገር ምን እየሰሩ ነው ክልሎች ለሚለው ጥያቄ ተጠየቀ ሁኔታ ነበርና የመለሱት መልስ አለ። ሁለቱን ጥያቄዎች በተለይ ካለው ኢትዮጵያ አሁን ላይ መንግስትን ባይወት ተዳደርበታለው ካለው የቢኤም እንደ የህገ መንግስት እይታ አንጻር ይብን ያሉትን አንዳንድ ፋክቶችን አውጥተን ከማህበረሰቡ ጋር ለመወያየት ሞክራለን። ከዛ ትንሽ ወጣ ብለን ከአድማጭ አስተያየቶችም ተቀብለን አንዳንድ ነገሮችን ለማየት ሞክረናል። ከኢትዮጵያ ወጥተን አፍሪካ ላይ የተወሰነ ዜና እንሰራለን። እሱም ጋምቢያን ይመለከታልና በጋምቢያ ውስጥ ትልቅ ኢሹ አለ። የፕሬዝዳንት ምርጫን ተከትሎ በሰላም አለቀም ያሉት ፕሬዝዳንትና
ተሸንፈያለው ያሉት እንዴት አባት ተሸንፋለው አይሆንም ብለው መጨረሻ ላይ አሁን እጃቸው ሰጥተው
አሁን
ማለት ለቀዋል
የተባለ ነው።
ስለዚህ በእነዚህ አርስቶች ላይ አድማጮቻችንም አስተያየታችሁን እንድትሰጡም ጥያቄ ካላችሁ አስተያየት ካላችሁ እንደገና ለመድገም ያህል የኢትዮጵያ መርከቦች ይሸጣሉ ማይሸጥ ነገር የለም። ኢትዮጵያ ውስጥ
መርከቦች የባህር ትራንስፖርት ሎጂስቲክ አገልግሎት ድርጅት
እንዳለ ሀገሪቷ መርከቱ ምንም ማይሸጥ የለም። ኢትዮጵያ ውስጥ ሁሉም ይሸጣል። እሱን ሁለተኛ ደግሞ የከተቻለ የወልቃይት ጠገዴ ጥያቄ አብሮ ይነሳል፣ የኦሮሚያ ይነሳል፣ የጋምቢያ ይነሳል። እንግዲህ በእነዚህ ጥያቄዎች ላይ ውይይት በመናደርግበት ጊዜ አስተያየት ካላችሁ ጥያቄ ካላችሁ አመለካከታችሁን በስቁጥራችን 0819100 እየደወላችሁ ከኛ ጋራ ለኛ ለአድማጮቻችሁ ጭምር ማካፈል ትችላላችሁ። ዜና እንደተለመደው 5 ሰዓት ላይ ይቀርባል። ከዜና በኋላ እንግዲህ ውይይት ለማድረግ እንሞክራለን። የውይይታችን ሁኔታ የስልኮችን ሁኔታ የሚወስነው ነው። ዛሬ እንደምንም ብለን እንግዲህ አብቃቅተን የምንኛም ራሳችን የምንወደውና ማጋመት የምንወደውን አድማጮቻችን ብቻ ሳይሆኑ የሁድ ጨዋታዎችን ለማቅረብ እንሞክራለን። እንግዲህ የኛ ችግራችን የጊዜውን ሁኔታ ማሳካት ነው። በተለይ ላይቭ ስለሆነ አንዳንድ ጊዜ አይመቸንም፣ ያሰብነው ነገር ቶሎ አይፈጸምልንም ወይም ስልኩ ያስቸግረናል ወዘተ። ለማንኛውም ይሄን የምንወደውን የበረከትን የሁድ ጨዋታዎችን ይዘን እንደምንም ለማቅረብ እንሞክራለን። እንግዲህ ከኛ ጋር እንደምትቆዩ ባለሙሉ ተስፋ ነን። ፕሮግራማችን እስከ 6 ሰዓት ድረስ ይቀጥላል። መልካም የጥምቀት በዓል ይሁንላችሁ።
እንዴት ነበር ማኖር ራስን ገሎ ወገን ማክበር ራስን ጥሎ በህይወት አልፎ ታሪክ ማሻገር እየሞቱ ጣላትን መውረር እንዴት ነበር ላዲስ ለውጥ ከልብ ደክሞ የሀገር ፍቅርን አስቀድሞ ከህዝብ ፊት በመሆን እስከ ጥቁር ደም በመታመን የሀገርን ሽንፈት ላለማየት ነፍስን ከስጋ መለየት እንዴት ነበር ሀገሩን የሚመራ ሰው የሀገሩን ሀብት የሚጎርሰው እንዴት ነበር ፍቅር ከሞት በርትቶ ሞትም ለፍቅር እጅ ሰጥቶ ህይወት የሚሰጠው ለሀገር ጉዳይ ፍቅርን በተግባር እንዲያሳይ እንዴት ነበር መሪ ለሀገር ለሀገሩ ደሙን የሚያፈስ ማን አለ ለዚህ አብነት የሚጠቀስ እንዴት ነበር ብለህ የጠየከኝ ጓዴ ቴዲን አታውቀውም እንዴ አድማጮቻችን ምናልባት እንደ መግቢያ የተጠቀምናትን ስንኝ ስትሰሙ ካል የገመታችሁ ይመስለኛልና ከዚህ ቀጥሎ ባለፈው ሳምንት ቃል በገባው ነው መሰረት ስለ አጼ ቴዎድሮስ ዙሪያ የሚያትት አጠር ያለች ዝግጅት በታም የተዘጋጅቶልናል ወደዛች ዝግጅት እንድንገባ ጋብዛለሁ አብራችሁን ቆዩ
አጼ ቴዎድሮስ ዘመነ መሳፍንት በኢትዮጵያ ታሪክ ውስጥ ከ17ኛው መቶ ክፍለ ዘመን አጋማሽ ጀምሮ እስከ 18ኛው መቶ ክፍለ ዘመን አጋማሽ ድረስ የተከሰተ ጊዜ ሲሆን በወቅቱ የአካባቢው መሳፍንት ኃይል የገነነበትና እርስ በርሳቸው የሚዋጉበት እንዲሁም ዋናው ንጉስ ስልጣኑ በመዳከሙ የተነሳ እንብዛም ተሰሚነት ያልነበረበት ወቅት ነበር ከነበረው አለመረጋጋት የተነሳ አገሪቱ ውስጥ የነበረው ስልጣኔ ቆሰመነበት እንዲሁም ህብረተሰቡና ባህሉ አንድ እርምጃ ወደፊት መራመድ አቅቶት ባለበት ቆሞ የነበረበት ወቅት ነው ዘመነ መሳፍንት የሚጀምረው ራስ ሚካኤል ስሁል ዳግማዊ አጼ ዮሐስን ካስገደሉበት ጊዜ አንስቶ ሲሆን በተቃራኒው የዘመኑ ፍጻሜ የሆነው ደግሞ ዳግማዊ አጼ ቴዎድሮስ ንጉሰ ነገስት ሆነው ስልጣን ላይ የወጡ ጊዜ ነው ካሳ ኃይሉ መይሳው ካሳ የቋራው ካሳ አባታጠቅ አንድ ለናቱ ወዘተ ዳግማዊ አጼ ቴዎድሮስን ለመጥራት የምንጠቀምባቸው ስሞች ናቸው ለመሆኑ እኚህ ባለ ብዙ ስም ንጉስ ማን ናቸው ካሳ ኃይሉ ከአባታቸው ከደጃዝማች ኃይሉ ወልደ ግርግስና ከእናታቸው ወይዘሮ አትጠገብ ወንድ ወሰን ከጎንደር ከተማ በስተምዕራብ በመትገኘው በቋራ ከተማ እንደ አውሮፓውያን አቆጣጠር በ1820 ዓ.ም ተወለዱ ብዙም ሳይቆይ አባታቸው በጦርነት ምክንያት አረፉ ልጃቸውን የማሳደግ ኃላፊነትም በእናታቸው ወይዘሮ አትጠገብ ላይ አረፈ። እናት አትጠገብ ከቋራ ወደ ጎንደር ከተማ በመሄድ ብዙም በዛም ኮሶ በመሸጥ ልጃቸውን ያሳደጉ ጀመር። ነገር ግን ልጃቸውን በጥሩ ሁኔታ ማሳደግ ስላልቻሉ ደጃዝማች ክንፈ ኃይሉ በጎንደርና ጣና ሐይቅ መካከል በሚገኘው ቸንከር በተባለ ቦታ የተክለ ሃይማኖት ገዳም እንደሌሎች የዛ ጊዜ ልጆች ለትምህርት ላኩት። ለትምህርት በገዳም ውስጥ በነበሩበት ወቅት ምናልባት በዚህ በዘመነ መሳፍንት ወቅት የተከሰተውና አስከፊ የሆነውን በራሳሪና በደጃዝማች ማሩ መካከል የተደረገውን ጦርነት ዋናው ነው። በዚህ ጦርነት ወቅት የበጌ ምድር ገዢ የነበሩት ራሳሊ ጦር ገዳሙን ሰባብሮና አቃጥሎ በገዳም ውስጥ የነበሩ አባቶችና ተማሪዎች ላይ ከፍተኛ የሆነ ጉዳትን አድርሰዋል። የዚህ አስከፊ ጦርነት አሻራና ሌሎች ነገሮች ተጨምረው ያጼ ቴዎድሮስ እድሜ ጨመረ። ከዚህ ሁሉ በኋላ ነበር ካሳ ማፈንገጥ የጀመረውና የሸፈተው። በሽፍትነት ዘመናቸው የሚገርመውና የዓላማ ሰው ሆነው የተፈጠሩ እንደሆኑ የሚያሳየው በቂ ኃይል የለኝም ብለው ሳይፈሩና ለነፍሳቸው ሳይሳሱ ከ400 የማይበልጡ ተዋጊዎችን ይዘው መድፍና ዘመናዊ መሳሪያ የታጠቀውን የግብጽና የቱርክ ጦር ጋር ጦርነት ገጥመዋል። እንደ አውሮፓውያን አቆጣጠር በ1848 ደባርቅ በተባለ ቦታ ላይ በተደረገ ጦርነት በግብጽና ቱርክ ጦር የተሸነፈው የካሳ ኃይሉ ጦር አገሪቱ ምን አይነት ጥላት እንደተጋፈጠችና ያንዣበበውን አደጋ እንዲረዱ አስገድዷቸዋል። ከዚህ በተጨማሪ ጦራቸው ወታደራዊ ስነ ስርዓትና ዘመናዊ መሳሪያ እንደሚያስፈልገውም ጭምር ተገንዝበዋል። በፍጥነት ስማቸውና ዝናቸው ባደረጉት ጀግንነት በየቦታው ተስፋፋ። በየአካባቢው የሚገኙትን ሹማምንቶች ድል በማድረግ የዘመነ መሳፍንትን ስርዓት መሰባበርና ማጥፋት ጀመሩ። የጦር ቁጥራቸውም እንዲሁ ጨመረ። በዘመኑ የነበሩት ርዕሰ መኳንንቶች ራሶች እንዲሁም ደጃዝማቾች ካሳ ኃይሉን ከነሱ ጋር እንዲሰራ ፈለጉ። ነገር ግን እቴጌ መነን የልጅ ልጃቸው የሆነችው ውዋን ተዋበቻሊን በመዳር በዝምድና ወዳጅነታቸውን አጠበቁ። ነገር ግን ይሄ ዝምድና እሳቸውን ኢትዮጵያን አንድ የማድረግ ዓላማ እንዲያቆሙ አላደረገም። በዚህም ምክንያት ከእቴጌ መነን ጋር ተጋጩ። እቴጌ መነንም ብዙ ሰራዊቷን በማስከተል ከካሳ ጋር ጦርነት ገጠመች። ካሳም ድል አድርጎ አሰራት። የእናቱን መታሰር የሰማው ራሳሊ የጎጃም ባላባት ደጃዝማች ጎሹን ካሳን እንዲበቀለውና እናቱን እንዲያስፈታ ወደ ቋራ ላከው። ድል የለመደው ካሳም እንደ አውሮፓውያን አቆጣጠር በ1852 ህዳር 27 ደጃዝማች ጎሹን በጉራምባ ጦርነት ድል አደረጋቸው። በዚህ ጦርነትም ደጃዝማች ጎሹ ተሰዋ። ይህ በጊዜው እንደ ታላቅ ድል የታየ ሲሆን ጉራምባ ለጎንደር ከተማ በጣም የቀረበ ስለነበር የቴድሮስን የወደፊት ምኞት ያመለክት ነበር። ነገር ግን ለራስ አሊና ለደጃዝማቹ በአይነት መሳፍንት የደጃዝማች ጎሹ መገደል እጅግ አስደንጋጭ ነበር። ድንጋጤውም ወደ ትብብር ተቀይሮ ካሳን በአምስት ደጃዝማች ከየጁ ከወሎና ከትግራይ በተዋቀረ ጦር ለመግጠምና ድል ለማድረግ ተስማሙ። ነገር ግን በጦርነቱ የአራቱ ደጃዝማች ጦር በሙሉ በካሳ ጦርነት ተሸነፈ። ሁለቱ ደጃዝማቾችም በጦርነቱ ተገደሉ። ከዚህ በመቀጠል እንደ አውሮፓውያን አቆጣጠር ሰኔ 29 1953 አይሻል በተባለ ቦታ ካሳ የእጁ መሪ ራሳሊ ድል አደረጋቸው። የአይሻል ጦርነት በዘመኑ እጅግ በደም የጨቀየና አስከፊ ጦርነት ነበር። ከዚህ በኋላ በየአካባቢው ያሉት መሪዎች በሰላም ለሱ እንዲገብሩ እንብ ያሉትን ደግሞ በጦርነት ድል በማድረግ አስገበራቸው። ከዚህ ሁሉ ጦርነት በኋላ ካሳ የኢትዮጵያ ንጉስ እንዳይሆን ወይም ዙፋኑ ላይ እንዳይወጣ አንድ ትልቅ እንቅፋት ቀረ። እሱም የሰሜኑ ደጃዝማች ውቤ ኃይለ ማርያም ነበር። ከራሳሊ መደምሰስ በኋላ ደጃዝማች ውቤ ራሱን ብቸኛው የኢትዮጵያ መሪ ለማድረግ እየሰራም ነበር። ነገር ግን ካሳ በፍጥነት በመገስገስ የደጃዝማች ውቤን ጦር ደረጽጌ በሚባል ቦታ ላይ የካቲት 8 1855 ድል ካደረገ በኋላ ደጃዝማች ውቤንና ቤተሰቦቻቸውን በሙሉ አሰራቸው። በመጨረሻም ካሳ ኃይሉ የካቲት 10 1855 ዳግማዊ አጼ ቴዎድሮስ የኢትዮጵያ ንጉሰ ነገስት ተብሎ በደራዝጌ ማርያም ቤተክርስቲያን በጳጳስ አቡነ ሰላማ አማካኝነት በግብጻዊው ጳጳስ አቡነ ሰላማ አማካኝነት አክሊል ጫና። የአጼ ቴዎድሮስ መንግስት የዘመናዊ የኢትዮጵያ ታሪክ መጀመሪያ ነው። እኚህ ንጉስ አገሪቱን ወደ ተሻለና ዘመናዊ ሀገር ለማሻገር ብዙ ደክመዋል። ለምሳሌ አጼ ቴዎድሮስ የአገሪቱ የመጀመሪያ መንገድ ሰሪ ናቸው። በዘመነ መሳፍንት ጊዜ የተስፋፋው የባሪያ ንግድ እንዲቆምም አድርጓል። አገሪቷን በማዕከላዊ ኃይል የማስተዳደር ስራንም ጀምሯል። አገራዊ ሰራዊቱን ለማጠናከርና ብሔራዊ አንድነትን ለማጠናከር ጦራቸው ላይ የመዋቅር የስነ ስርዓትና የትጥቅ ለውጥ አድርጓል። በመጨረሻም ኢትዮጵያን ከጫፍ እስከ ጫፍ አንድ ለማድረግ ከፍተኛ ጥረት አድርጓል። አንድ አደረኳት ብለው ኦፍዌ ብለው ሳይርፉ የገነቡት አንድነት እንደገና እየፈረሰ ሁለትና ሶስት ዙር ጦርነት መላገሪቱ ላይ እየተዘዋወሩ ከየመሳፍንቱ ጋር መዋጋት ነበረባቸው። የጎጃሙ ደጃዝማች ተድላጋሉ፣ የሸዋው መሸሻ ሰይፉ፣ የሰቆጣው ዋግሹም ገብረመድን፣ የትግራዩ ደጃዝማች ንጉሴ፣ የአገው ምድሩ ብሩ፣ የወሎ አመዴ በሽር፣ የወንድማቸው ልጅ ጋረድ ክንፉ ከነኚህ ታላላቅ ሌላ በየጎጡና በየአካባቢው እየሸፈተና እየከዳ ያስቸገራቸው ባለበትም ለቁጥር የሚታክት ነው። በንግስና ዘመናቸው አጼ ቴዎድሮስ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር ተጋጭተው ነበር። የግጭቱ መንስኤም የሚከተለው ነው። ቀድሞ የነበሩ ነገስታትና መኳንንት አብያተ ክርስቲያናቱ ይተዳደሩበት ዘንድ በሰለተም በስጦታም ብዙ መሬት ተቆጣጥሮት ነበር። ያልተመረጠና ለአገልግሎት ያልተገባው ሰው ሁሉ የዚህ መሬት ጥቅም ለማግኘት ወደ ቤተክርስቲያን እየተጠጋ ወይም እየገባ የሚገኙን ጥቅም እየበላ ለመኖር የሚፈልግ ነበር። እናም ይህን የተረዱት አጼ ቴዎድሮስ ያበያተ ክርስቲያኑን መሬት ወርሰው የቤተክርስቲያን ገቢ አስራት ነው በአስራታቸው ተደደሩ ማለታቸው ለአንድ ቤተክርስቲያን 3 ዲያቆን 2 ቄስ ይበቃል። የተቀረው ውጣና አረስ ቆፍር ቀጥቅጥ ነግድ ስራን ስራ ብለው አውጀው አዋጁንም ተፈጻሚ በማድረጋቸው ጥቅማቸው የቀረባቸው ካህናት በአጼ ቴዎድሮስ ላይ ተነሱ። ይህ በጊዜው እንደታላቅ ቅርታ የአጼ ቴዎድሮስና የቤተክርስቲያን ችግር ከፍተኛ ደረጃ የደረሰው አጼ ቴዎድሮስ ግብጻዊውን ጳጳስ አቡነ ሰላማን ያሰሩ ጊዜ ነው። ከዚህ በኋላ ካህናቱ መሳፍንቱ አጼ ቴዎድሮስ ላይ እንዲነሱና እንዲያምጹ እንዲሁም ህዝቡ እንዳይገዛና ግብር እንዳይከፍል እየገዘቱ እንዳይታዘዝ ማድረግ ጀመሩ። ወደ መጨረሻዎቹ ጊዜያት የአጼ ቴዎድሮስ የውጭ ግንኙነትም መበላሸት ጀመረ። እዚህ ደግሞ ዋነኛው ምክንያቱ አጼ ቴዎድሮስ ለዘመናዊ የጦር መሳሪያ እርዳታ ለላኩት ደብዳቤና መልእክተኛ የእንግሊዝ መንግስት አስፈላጊው ምላሽ አለመስጠቱ ነበር። ከብዙ ጥበቃ በኋላ እንግሊዛውያኑን ዲፕሎማት ካሜሮንን ጨምሮ የተለያዩ ሀገራት ዲፕሎማቶችን እንዲሁም ሚሽነሪዎችን አሰሩ። የታሰሩትንም አውሮፓውያን ጋፋት በተባለ ቦታ ላይ መድፎችን ሴቫስቶፖል የተባለው መድፍ ይተከሳል እንዲሁም የተለያዩ መሳሪያዎችን አሰርተዋቸዋል። በአጼ ቴዎድሮስ ተስፋ የቆረጠው የእንግሊዝ መንግስት በጀነራል ሮበርት ናፒር የሚመራ በጊዜው እጅግ ግዙፍ የሚባል ጦር አሰናርቶ የአውሮፓውያን እስረኞች ለማስፈታት ጦር ላከ። ይህ ጦር በተለያዩ አገር በቀል ጠላቶች እየተመራ መቅደላ ደረሰ። ሚያዝያ 13 1868 ይህ ጦር መቅደላ ምሽግ ላይ በሚገኘውና በአመጽ በተዳከመው የአጼ ቴዎድሮስ ጦር ላይ ጥቃት አደረሰ። በጦርነቱ መሐከል ላይ ንጉሰ ነገስቱ እጃቸውን እንዲሰጡ ቢጠየቁ በሽጉጣቸው ራሳቸውን ገድለው በጀግንነት አለፉ። እጅ አለመስጠታቸውና በጀግንነት ማለፋቸው አሁን ድረስ ኢትዮጵያውያን የሚኮሩበት ጉዳይ ነው። በጀግንነታቸው ራሳቸውን ገድለው ባለፉ ጊዜ አንድ ገጣሚ በገጠመችው ነገር ፕሮግራሜን ልቋጭ። መቅደላ አፋፍ ላይ ጩኸት በረከተ። የሴቱን አናውቅም ወንድ አንድ ሰው በመንተ በማለት ተናግራ ነበር። እኔም ፕሮግራሜን በዚህ አበቃው።
አድማጮቻችን አድማጮቻችን ይህ የምታዳምጡት ስቶክልም የሚገኘውን የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ ከ4 ሰዓት እስከ 6 ሰዓት እንደ ኢትዮጵያ አቆጣጠር ማለት ነው የሚያስተላልፈው ፕሮግራም በመካሄድ ላይ ነው። እንግዲህ የዛሬው ፕሮግራማችን መግቢያዎቹንና እንዲሁም የአጼ ቴዎድሮስን ታሪክ አዳምጠናል። አንዳንድ አድማጮች ደውለው እቴጌ መነን ያላችሁትን ግልጽ ብታደርጉ ብለዋል። እንግዲህ እቴጌ መነን ብዙን ጊዜ ሰዎች የሚያውቁት በተለይ ወሎዮችና ሌሎች እንደዚህ ቀረብ የሚሉ የሚያውቁት እቴጌ መነን እቴዬ ነው የሚሉት። እቴዬ መነን ነው ምናምን ነው የሚሉት መሰለኝ። እቴጌ መነን ካሉ የቀዳማዊ ሥላሴም ባለቤት ነው እና ይሄ እሳቸው ጋር እንዳይጋጭ ማንን ነው እቴጌ መነን የራሳሌ እናት ተዋግተው የታሰሩት የትኛው መነን ነው? ይሄንን ክሊር ብታደርጉልን ለአድማጮች።
እቴጌ መነን የተባሉት የራሳሌ እናት የራሳሌ ልጅ ተዋበች አሊ ማለትም የአጼ ቴዎድሮስ ባለቤት አያት እንደሆኑ ለመግለጽ ወደል
እንጂ የቀዳማዊ ኃይለ ሥላሴ ባለቤት እቴጌ መነን አይደሉም። ይሄን ግልጽ ለማድረግ ነው።
በታሪክም በዘመንም አወቃቀርም በፍጹም
ትክክል አይገናኝም። ግን ወጣቱ እቴጌ መነን የሚለውን ሲሰማ እቴጌ መነን አንድ ነው የሚያጠው እና ምናልባት ትክክል ነው እንደዚህ ክሊር ማድረግ
ነው።
እንግዲህ አሁን በመከተል ደግሞ አድማጮቻችን እናንተም ብትሳተፉበት በጣም ደስ ይለናል። ውይይት ፕሮግራማችን ነው ባለሳሳት። በዚህ ፕሮግራማችን ላይ እንግዲህ 3-4 ነጥቦችን ለመንካት እንሞክራለን፣ ለመዳሰስ ማለት ነው። ቅድም በመግቢያው ላይ እንደገለጽናቸው በዚህ አርስቶች ላይ የመሰላችሁን አስተያየት እንድትሰጡ እንጋብዛችኋለን። ስልክ ቁጥራችን 0819100 ነው።
በዋናነት እንግዲህ በመግቢያችን ላይ ለመጥቀስ እንደሞከር ነው ባሳለፍናቸው ጊዜያት 10-15 ቀን ውስጥ ባለፈው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋዜጣዊ መግለጫ ሰጥተዋልና ባለፈው ሳምንት በነበረን አጭር ሰዓት ለመሸፈን የሞከርነው የውጭ ምንዛሬ ጥረትን በተመለከተ ያነሷቸውን ነጥቦችን ከቻይናና ደቡብ ኮሪያ ጋር ያያይዘው የነበረውን ትልቅ ፖይንት ነው አንስተን ለመነጋገር የሞከርነው። ከዛም በተጓዳኝ ሬሚታንሱን በተወሰነ መልኩ ለማየት ሞክረናልና ጊዜ ገድቦን ስለነበረ በጣም አንኳርና ትክክለኛ ወይም በዚህ ማህበረሰብ ውስጥ ማህበረሰቡ አውቆ ተወያይቶበት ማለፍ አለ በት ያላቸው ነጥቦች ነበሩ የዘነጋናቸውና በጊዜ ማነስ ነው መዘንጋት እንኳን ሳይሆን የነበሩ
የሬሚታንሱን ጥያቄ በተመለከተ አሁን የተከስከውን ኢትዮጵያ ድምጽ ሬዲዮ ወደፊትም ደጋግሞ ይሰራበታል። አዋቂዎችን በመጋበዝ በዚህ ጉዳይ ላይ ሰፊ ውይይት እንደሚያደርግ ወዲው ቃል እንገባለን። ቀጥል።
አዎ። እና ከዛ ሳንወጣ ከጋዜጣ መግለጫ የተገለጠበት ሂደት አለ። ምንድነው የተባለው? የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት ለቻይና ባለሀብቶች ሊሸጥ እንደሆነ የገለጹበት ሂደት አለና ይሄንን ሲገልጹ በዋናነት ያስቀመጡት ትልቅ ሪዝኒንግ ብለው ያስቀመጡት ዋናው ምንድነው ይሄንን ድርጅት ለማዘመን እና ያለውን ማኔጅመንት አቅም ለማሳደግ የሚል እንት ነው የሰጡትና ይሄ በዋናነት ምናልባትም ከ50 አመት በላይ ያስቆጠረው በኢትዮጵያ መንግስት ባለቤትነት በ50 አመት በላይ ያስቆጠረው የሎጂስቲክስ አገልግሎትን በኢትዮጵያ ውስጥ በብቸኝነት የሚያቀርበው የኢትዮጵያ ባህር ትራንስፖርት ሎጂስቲክስ አገልግሎት ለቻይና መሰጠት ላይ ለመስጠት ባለሀብቶች ለመስጠት በድርድር ላይ መሆናቸው አሁን ላይ ነው እንጂ የታወቀው ይፋ የሆነ እንትን ጨረታም ወጥቶም አይደለም። ለማህበረሰቡም የመንግስት ትልቅ ድርጅት ተቋም ነው። የገቢ ማስገኛ ትርፍ ማስገኛ ድርጅትም ብቻ ሳይሆን የኢትዮጵያ የደህንነት ምንጭ የሆነን ትልቅ የካፒታል ሶርስ የሆነን ድርጅት ለመሸጥ ታስቧል ተወስኗል ተብሎ እንዲህ በቀላሉ የተነገረበት ኢሹ ብዙ ሰዎችን ያስደነገጠ እጅግ በጣም ደግሞ የሚደንቀው ኢቨን በ የኢትዮጵያ ባህር ትራንስፖርት ሎጂስቲክስ አገልግሎት ድርጅት አስተዳደር ተጠይቆ ስለ ጉዳዩ ምንም አይነት እውቀት እንደሌለውና ለመጀመሪያ ጊዜ ይህን ጉዳይ እንደሰማን የተነገረውና በድብቅ በስውር እየተካሄደበት ያለበት ሂደት ነው። በዋናነት ማየት ያለብን ይሄ ድርጅት ባለፉት የበጀት አመት ውስጥ ምን አይነት ትርፎችን እያስገኘ የመጣ ድርጅት ነው፣ ለምንስ ነው መሸጥ ያስፈልገበት የሚለው እንትን መታየት አለበት። ለምሳሌ ካየነው ባሳለፈው ነው አመት በፎርቹንና ኢኮኖሚ ጋዜጣ ላይ እንደተገለጸው የባለፈው አመት አጠቃላይ የትርፍ መጠኑ 1 ቢሊዮን ብር ነው። ترفام ما يهون الدرجت عند بيلمبر بأهمت مياسكين الدرجت لما زمن ريلي كارلو انتم بلاي 4% مياكلن اكسيون عاكم درشا مشهت مالت من مالتنو يا اغريتوا يدهن النت منش كونوت عندو سورس وستي هونو يهي بهار اغرلو الدرجت لمشهت يتاسب بت علامة قلز عدلم ونت ሁለቱ መሰረታዊ ነገሮች ይሄንን ያክል ነገር ለመሸጥ ያስችላል ወይ ሁለተኛ የተራዩ ካምፓኒዎችን ኮምፒቲቲቭ ካምፓኒዎችን እድሉን በመክፈት ዘመናዊ የሆኑ ካምፓኒዎችን በዋጋ ውስጥ በዚሁ ስራ ውስጥ ገብተው አው ተወዳዳሪ እንዲሆኑ ከመማመቻቸት ይልቅ የሀገርን ንብረት በመሸጥ የሚገኝ ሌላ ጥቅም አለ ወይ የሚለው ነው ትልቁ ኢሹና በዚህ ዙሪያ የተወሰነ እንድናየው ስለፈለኩ ነው
ጥሩ አርስት ነው በመጀመሪያ ደረጃ የተሰጠው ምክንያት ራሱ ለም ኤክስኪውዝ ነው የሚሉት ፈረንጆቹ ለማሳደግ ነው ምሽጣው ለማሳደግ ነው ሎጂኩም አይሰራም ከጂ ምናልባት ይሄን ያሉት የተወሰነ አክሲዮን ማህበር ሊሆን አክሲዮን ይሆናል ሊሸጡ ያሰቡት ግን ከሸጥክ በኋላ አንድ ቃ ከሸጥክ በኋላ ልታዝበት አትችልም ከቁጥጥር ውጭ ነው የሚሆነው የገዛው ሰውዬ የገዛው ድርጅት የገዛው መንግስት ሊያጠፍ እንት ሊለውም ይችላል አዋይ ያስፈልገኝ ብሎ ሊዘጋውም ይችላል ሊደመሰውም ይችላል መብቱ ነው እንግዲህ ኦፍ ኮርስ የዛ ስንት ፐርሰንቱ ተሽጧል አልተሸጠም ሌላ ጥያቄ ነው ሌላው ግን ጀነራል ኢትዮጵያን በተመለከተ የመግዛትና የመሸጥን በተመለከተ አይ ቲንክ ሀገሪቷ እኔ እንደምታየኝ ከሆነ ባሁን ጊዜ ተንቀሳቃሽ እንዲህ አይነቱን ተንቀሳቃሽ ተውና ማይንቀሳቀሰው ናቹራል ሪሶርስ የሆነው የተፈጥሮ ሀብት የሆነው መሬትን የመሰለ በነጻ የሚሸጥባት ሀገር ነች ህዝቡን የራሱን ነዋሪ ሆነ ህዝብ አፈናቅሎ መሬቱን የተፈጥሮ ሀብት የሆነው መሬቱን ለሌላ የሚሸጥበት ሀገር ነው ሉዓላዊነት የጠፋበት ሀገር ነው የዛው ሀገር ህዝብ ወደፊት ደግሞ የሚመጣው መንግስት በሀገሩ ላይ እንዳያዝ ሌላ ባልሀብት እንዲያዝበት የሚደረግ ሀገር ነው ሰይ ለምሳሌ የሚሰጠው መሬት አሁን ኢንተርቪውን ብታየው ቢቢሲ የሰራው ነው እዚህ የህንዶቹን እንትን ብታየው እየሳቀም ይነገር አው ምንድነው የሚለው እኛ ምን እናርግ ሰጡን በነፃ እና እንዴት ነው ባይሮ በሄሊኮፕተር ሄደው አገር መጨረስ አልቻሉም እንትኖቹ እየሳቁ ነው ያሾፉ ነው የሚናገሩት እንግዲህ ለስንት አመት ነው ለ50 ለ60 አመት የራስህን ሀገር የተፈጠረው ሀብትን ህዝብን አፈናቅለህ የምትሰጥበት ሀገር ለኔ አይገርመኝ ምን አንዳንድ ኢትዮጵያኖች ራሳችን የምንገርም ሰዎች ነን የምንገርም ፍጥረቶች ነን እንዲህ አይነት ነገር የሚደረግበትን ሀገር ሌላ ትንሽ ነገር ሲደረግ ይገርመናል እነዚህ ሰዎች ጥያቄው አሁን ግን ምንድነው መሆን ያለበት ለምንድነው የሚሸጡት የሚለውጡት ነው ምን ለማድረግ ነው ምን አላማ አላቸው እነት ያቺን ሀገር ለማበልጸግ ነው ወይስ የራሳቸውን ኪስ ለማበልጸግና ገንዘብ ለማሸሽ ይሄ ነው እንግዲህ ዲስከሽን መደረግ ያለበት ለምንድነው የሀገሪቱን የተፈጠረው ሀብት እየዘረፉ ምንድነው የሚያደርጉት ገንዘቡን ያሸሹታል አዎ እንደሚያሸሹ በተለያየ መንገድ እንሰማለን ራሱ የተለያየ የኢንተርናሽናል ድርጅቶች ከኢትዮጵያ የሚወጣው ገንዘብ ወደ ኢትዮጵያ በርዳታና በብድር ከሚገባው ይበልጣል ነው የሚሉት 40 ቢሊዮን ገብቶ 50 ቢሊዮን ነው ከኢትዮጵያ ወጣ የሚሉት እንግዲህ ማን ነው የሚያወጣው የኔ ቤተሰቦች ያወጡ ያንተ ቤተሰቦች ያወጡ ምንም ግንነት የላቸውም ዳዎች ናቸው የሚያወጣው ማን ነው እላይ ያሉት ናቸው እነዚህ ሰዎች ለምንድን ነው የሀገራቸውን ገንዘብ የሚያሸሹት
ያው በዋናነት እንግዲህ እስቲ በዚህ ጉዳይ የማሸሽን ገንዘብ ነው የማሸሽ በሰፊው ሊታይ የሚገባ ጉዳይ ነው በቀላሉ የሚታይ የሀገር ንብረት የህዝብ ንብረት ነው ከሀገር እየሸሸ እየተዘረፈ ያለው መሸሽና መዝረፍ ብቻ ነው ያቺ ሀገር ማተወጣው ከፍተኛ እዳ ውስጥም እየከተቷት ያለበት ሂደት ነው በእዳምና አስከባይ ገንዘብ አመጣናቀም አለ የሚሰሩ ስራዎች ሪሊ በሁለት በሶስት አመት ውስጥ ውጤታቸውን ያያየን ነው መነገልግል ግቤ በስንት ሚሊየን ፕሮጀክት ብር ፕሮጀክት ተጀምረው አንድም አገልግሎት ሳይሰጡ ምን አይነት ክል ሲገጥማቸው እንደነበር ያየነበት ሂደት አለ ግን ወደዚህኛው سنመለስ እነት ለማናገር በአውሮፓ አቆጣጥር በ1964 ዓ.ም በንጉሳዊ አገዛዝ የተመሰረተው ይሄ ድርጅት አይ ቲንክ ባለሳ ታሩስ ኢንቨስትመንት ኩባንያ የሚባል አሜሪካ በቀል የሆነ ኩባንያ ጋር አንድ ላይ ሆኖ ነበር ምህምራ የባህር ትራንዚት አገልግሎት የተጀመረው። አገራዊ ጥቅምና ፋይዳውን ከግምት ውስጥ በመቅጠፍ ከ3 አመት በኋላ 51%ን ድርሻ ከካምፓኒው በመግዛት የኢትዮጵያ ባለሙሉ ንብረትነት አድርገው ለ50 አመት እስካሁን ድረስ እንዲቀጥል ላይ ሆኖ እና አሁን ይሄን ያክል ተርፋማ የሆነ ችግር ያመረ ችግር የሥራ ኮምፕሊኬሽኖች ጫናዎች አሉበት ግን ካለው ትርፍ አቀማ አንጻር ካየው እነዛ ገንዘቦች በመልሶ በተፋሰስ በማረግ ደረጃ አቅሙን ማሳደግ በሚቻልበት ሁኔታዎች ያሉ ፕሮፌሽናል ጥናቶች ሳይካሄዱ የመሸጡ ሂደት ለኔ የሚያሳየኝ ስልጣን ላይ ያሉት ሰዎች በስልጣን የመቆየት ተስፋቸው በጣም የመነመነና ያጠረ እንደሆነ ተረድተውታል።
ስለዚህ
ባገኙት አጋጣሚ ያሉትን ኢትዮጵያ ውስጥ ያሉ ትልልቅ አቅም ያላቸውን ድርሻ እንትኖች የኢትዮጵያ ንብረት የሆኑትን ካምፓኒዎች ሸጠው የውጭ ምንዛሬ በተቻለ መጠን አቅም በውጭ በማካበት ያችን ሀገር የማትወጣ በድህነት ውስጥ ነው የማለፍ ፍቅር ነው ያዙት ብዬ ነው ማስበው። እና ይሄ ሀገር ውስጥ ካለው በስልጣን የመቆየት ስጋት ጋር የተያያዘ ችግር ነው እንጂ ለማዘመን ኢቨን ራሱ የሚያተርፈው በአመት ውስጥ የሚያተርፈው የትርፍ መጠን በራሱ መልሶ ተፋሰስ ላይ ቢውል የማኔጅመንቱም አቅማቸውን ለማሳደግ እዛ ላይ የሚውልበት ሁኔታ ማመቻቸት ሲቀጥል ደግሞ ወደዚህ አይነት ሂደት ውስጥ ከመሄዱ በፊት ፕሮፌሽናል የሆኑ ሪሰርቾች የመስራት ሂደት ቢሆንበት ኖሮ አገራዊ ጥቅም ያለው የሀገር ደህንነት መሰረት የሆነን ተቋም ወደ መሸጥ አይከድም ነበር። እንግዲህ አድማጮች ያላችሁን ሐሳብ ይሰጣሉ ካለን የጊዜ እጥረት አንጻር ምናልባት ያው ዲቴል ምናልባት አቀምተንም ያላችሁ ኢኮኖሚስቶችም ወደፊት ጋብዘን ምናይወያይበት ትልቅ ኢሹ ነው የሚሆነው በያስባለሁኝና ወደ ሁለተኛው ስናልፍ እንግዲህ በሰጡት ጋዜጣዊ መግለጫ ላይ ተጠይቀው የነበረው አንደኛው ጥያቄ በኦሮሚያ በአዲስ አበባ ላይ ያላት አዎ ጠቅላይ ሚኒስትሩ
አቶ
በኦሮሚያ አዲስ አበባ ላይ ያላት ህገ መንግስታዊ ልዩ ጥቅም እስከ ህዳር ውሳኔ ያገኛል ተብሎ የነበረ ቢሆንም እስካሁን የተወሰነ ነገር የለም የሚል ጥያቄ ነው የተነሳውና ይሄን እንዴት ያዩታል የሚለው ጥያቄ ተነስቷልና በሰጡት መልስ የህጉ የመጀመሪያ ረቂቅ ተቀርጿልና የተቀረጸው ረቂቅ በህግ አመራር ደረጃ ከታየ በኋላ ለባለ ድርሻዎች እንዲወያዩበት ተደርጎ በመጨረሻም የህግ አወጣጥ ሂደትን ተከትሎ ይጸድቃል።
ምንም ባለ ድርሻዎች የሚሉት ስቴክሆልደርስ ማለታቸው ነው ነገሩ የሚያገባቸው ለማለት ነው።
ያው ህግ አወዛ ላይ እኛ የህግ ያቃለው ያው እኛ የህግ ሰዎች ናቸው ያሏቸውን ሰዎች እናወያያለን ነውና ምንድነው በሩጫ በእንትል ብለው ለማለፍ ያልሰቡበት ሂደት በሩጫ የሚወጣ ህግ አይደለም ነው ያሉት። እኔ አንድ ጥያቄ አለኝ። በዋናነት ይሄንን መሰረታዊ እንትን ማየቱ ተገቢ መስለኛል። ወደ ዲቴል ከመግባታችን በፊት የኢትዮጵያ ህገ መንግስት ምዕራፍ 4 ላይ የመንግስት አወቃቀር የሚያሳየው ሀተታ ላይ በነሄድ አርቲክል ወይም አንቀጽ 49 ንዑስ አንቀጽ 5 ላይ እንትን የመጀይ ስለ አዲስ ለርዕሰ ከተማ ነው የሚያትተውና ኦሮሚያ ክልል የአገልግሎት አቅርቦት ወይም የተፈጥሮ ሀብት አጠቃቀምንና የመሳሰሉትን ጉዳዮች በተመለከተ እንዲሁም አዲስ አበባ በኦሮሚያ ክልል መሃል የሚገኝ በመሆኑ የሚነሱ ሁለቱን የሚያስተሳስሩ አስተዳደራዊ ጉዳዮች በተመለከተ ያለው ልዩ ጥቅም ይተበቀለታል። ዝርዝሩ በህግ ይወሰናል ይላል። ይሄ ህግ መቼ ነው የወጣው? በ1987 በኢትዮጵያ አቆጣጠር። አሁን ምን ያክል ጊዜ ሆኗል? 20 አመት አልፎታል። 20 አመት በሙሉ ዝርዝር ህጉን ለማውጣት ይሄ መንግስት ለምንድን ነው ያቃተው? ለምንድን ነው ሲያልፈለገው? የሚፈጠረው ትልቅ ክፍተት አለ። እነ መለስ ፋውንዴሽን በእነሱ ስም ናዝሬትን የሚያክል ከተማ በኦሮሚያ በአዲስ አበባና በኦሮሚያ ዘረ የሚያዋስኑ ቦርደሮች ላይ እየወሰዱ ያሉበት ሂደት ነው። ይሄ ቀጥ ያጣ ይሄ መሬትን የመዝረፍ የመቀራመት ይሄ ገበሬውን በአዲስ አበባ ዙሪያ ያለውን ገበሬ የማፈናቀል ሂደቱን መሰረ ህግ መሰረት ያስረባቸዋል። ነጻሚን አይሰጣቸውም። እንዲ አይፈልግም። ዴሊብሬትሊ የሚደረግ ነገር ነው። ዝርዝር ህጉን መውጣት አይፈልጉትም። አንደኛ ሁለተኛ ምናየው ሁኔታ አለ። ያስተ ሪቫይዝድ ማስተር ፕላኑ ችግር የፈጠረው ኦሮሚያ ውስጥ በርግጥ ይሄኛው ዋና ምክንያት ይሁን እንጂ ዝርዝር ሰባዊ መብት ጥሰቶችና ህግን ያለማክበር በተለይ ለስርዓቱ የሚያጎበድሉ ሰዎች የሚያፈጽሙት ከፍተኛ ኢሰባዊ ድርጊቶችን አንድ ላይ አጣምሮ የመጣ ችግር ነው። ያም ቢሆንም ግን እንደመነሻ የሆነው ሪቫይዝድ ማስተር ፕላኑ ነው። ሪቫይዝድ ማስተር ፕላኑ ይሄ ዝርዝር ህግ ኦሮሚያን በአዲስ አበባ ዙሪያ ያለው ኦሮሚያን ዝርዝር ጥቅም መሰረት ያረገ ህግ ሳይወጣ ሪቫይዝድ አርጎ የመስፋፋትና የግንኙነት መስመሩ በዚህ መልኩ አርገናል ሚለው ራሱ ትልቅ ክፍተት የፈጠረበት ሁኔታ ላይ ነበርውና ይሄ ሁኔታ 20 አመት ሙሉ ሲታሽ ቆይቶ የመጣ ነው። ካሁን በኋላም የተሻለ ነገር ያመጣል ሚለው ራሱ ጥያቄ የሚፈጥር ነው። እና አንቸኩል የሚሉት መቼ ነው? 20 አመት ሙሉ ሳንቸኩል ቆይተናል። አሁን ላይ ትልቅ ደም መፋሰስ ይበን ብዙ ኦሮሚያን ወንድሞቻችን ህይወት መጥፊያ ዋነኛ ኢሹ የነበረው በአዲስ አበባ ዙሪያ ያሉት የኦሮሚያ ገበሬ ማህበራቶች ጥቅም ስላልተጠበቀ ነው። ኦሮሚያዎች እዛ ጋር ያሉት ገበሬዎች እንደ አንድ ኢትዮጵያዊ ጥቅማቸው መጠበቅ አለበት የሚለው እኔ ማምንበት ነው። በዛ ዙሪያ ላይ እየተፈናቀሉ የሚሰሩ ትልልቅ እንትኖች በዝርፊያ ተዘርፈው የሚመጡ ባለሀብቶች አድናቂ ወይም ጠባቂ የሆኑበት ሂደት ነው ያለው። ልዩ ጥቅማቸው አልተጠበቀም። የሚሰጣቸው ካሳ በራሱ ከአመት በላይ ማያስኬድ የትም ግባ እዚህ ግባ ማትለው እንትን ነው። ይህ ትልቅ የኢኮኖሚና ሶሻል ቀውስ ውስጥ እየገቡበት ያለበት ሂደት ነው እና ዝርዝር ሂደቱ እስካሁን አልተወሰነም፣ አያስቸኩለንም ብለዋል። በእርግጥ ካሁን በኋላ ይሄ ስርዓት የሚያስቸኩለው ጉዳይ ያለም አይመስለኝም። ምክንያቱም ቸኩሎ የሚለውጠው ነገር ያለበት ነገሮች በሙሉ ረፍደዋል የሚል ስሜት ነው ያለኝ።
የሚያስቸኩለው ቢኖር የራሱን ደህንነት ለማስጠበቅ መውደቂያውን ማፈላለግ ነው። በአሁኑ ጊዜ እንደሚመስለኝ የሚሰሩትም ስራ እንደዛ ይመስላል እንጂ ሀገር ውስጥ ቁጭ ብለው ሀገር ውስጥ ተቀምጠው የተደላደለ ኑሮ ለመኖር ህዝቡንም የተደላደለ ህይወት እንዲኖረው ለማድረግ የሚያስቸኩል ስራ ወይም የሚሰራ ስራ ያለ አይመስለኝም። የሚሰራው ስራ በሙሉ የይድረስ ይድረስ ያም የራሳቸውን ህልውና ለማስጠበቅና ደህንነታቸውን አደጋ ላይ እንዳይጥል ለማድረግ ነው። ወይ መውጣት ወይ ማስወጣት እንደሚሰማው ብዙዎቹ ልጆቻቸውን ውጪ ያስወጡ ነው።
እኮ ግልጽ እኮ
ለትምህርት ይሉታል ለምን ይሉታል እንግዲህ
እዛ ሀገር ውስጥ ያለው የትምህርት ጥራት ይደትሉም እኮ አቁንም ያቁታል በተወሰነ መልኩ። በእርግጥ ምን ያክል ተመረውበት አልፈው እውቀቱን አይተውታል የሚለው ሌላ ጥያቄ ቢሆንም እዛች ሀገር ውስጥ ያለው የትምህርት ጥራት ደረጃ አሁን በአለም ደረጃ ካለው ኢቭን በውጭው ዓለም ላይ ኢቭን ይሉሃል በግልጽ ካንዳንድ ምሁራኖች ጋር አጋጣሚ ኖሮ ይሳውራ ይድሮ ኢትዮጵያዊ ያለው አቅምና አሁን የሚመጣው በስኮላርሺፕ ራሱ የሚመጣው ተማሪ ያለው አቅም በፍጹም የሚነጻጸር አይደለም።
ኬንያ እንኳን ካቅሟ ከኛ በኋላ እንትን ያለችው ሀገር የኛን የትምህርት ደረጃ አጣጥላ ወደዛ የሚሄዱትን ተማሪዎች አትቀበልም በሚያሳዝም ሁኔታ። ምክንያቱም ስታንዳርዳቹ ዜሮ ነው የምትለው።
ምናልባት ካለን ሰዓት አንጻር አንድ ጥያቄ አለ። ኔክስት ዊክ ላይ ጊዜ ወስደን በደንብ ማየት ያለብን ከዚህ ጋር ተያይዞ የተነሳ ጥያቄ ወልቃይት ጠገዴ ከወሰን ለውጥ ጥያቄ ጋር ተያይዞ የሚመለከታቸው የአማራና የትግራይ ብሔራዊ ክልሎች ችግሩን ይፈቱታል ተብሎ ነበረ። ሁለቱ ክልሎች ምን እየሰሩ ነው የሚል ጥያቄ አለ። ካለን ጊዜ አንጻር ኔክስት ዊክ ላይ በደንብ አንስተ ምን ወያይበት ትልቅ ኢሹ ነው። ብዙ ክፍተቶች አይተናል። በእርግጥ በዋናነት ያነሱት ትልቅ ጥብ እንትን አለ። ውስብስብ ያደረገው የኛ አመራር ሰዎች እጅ በረጅሙ በመግባቱ ነው ብለዋል። ይሄ ከትግራያናዎቹ ጋር ያለውን ሁኔታ የምናይበት ሁኔታ አለ ያለን። አዎ ሰፊ ስለሆነ እንመጣበታለን። ሶስተኛውና ትልቁ የመወያያ ራሳችን እንግዲህ የጋምቢያን ይመለከታል። ከኢትዮጵያ ወጥተን ወደ አፍሪካ ስንሄድ ጋምቢያ እንግዲህ ስናይ ላለፉት 22 አመታት ጋምቢያን በመሪነት ሲያስተዳድሩ የቆዩት ያህያ ጃሜህ በምርጫ ከተሸነፉ በኋላ ምርጫው ተጭበርብሯል በሚል አስቸኳይ ጊዜ አዋጅ በፓርላማው በማስወሰን ለሚቀጥሉት 90 ቀናት ወይም 3 ወራት በፕሬዝዳንትነት እንደሚቀጥሉ፣ የምርጫ ሂደቱንም በፍርድ ቤት እንደሚከታተሉ እንዲሁም ድጋሚ እንዲደረግ እንደሚጥሩ በማሳወቅ ስልጣኑን አልለቅም በማለታቸው በምርጫ ያሸነፉት ተወዳዳሪ እንዲሰደዱ ሆኗል። ያንን ተከትሎ ደግሞ ባሳለፍነው ሳምንት በፕሬዝዳንትነት የተመረጡት የ51 አመቱ አዳማ ባሮ በሴኔጋል የሚገኘው የጋምቢያ ኤምባሲ ውስጥ የምዕራብ ዲፕሎማቶችና የፖለቲካ ሰዎች በተገኙበት በይፋ የሴኔጋል ፕሬዝዳንት ሆነው መሾማቸውን በሴኔጋል የጋምቢያ አምባሳደር የብሪቴን ዜና አውታር ቢቢሲ በሰፊው የዘገበው ሁኔታ ነው። ይህንም ተከትሎ የተባበሩት መንግስታት የጸጥታ ጥበቃ ምክር ቤት አስፈላጊው እርምጃ ተወስዶ በዲሞክራሲያዊ መንገድ የተመረጡት ፕሬዚዳንት አዳማ ባሮን በስልጣን ላይ እንዲቀመጡ ለምዕራብ አፍሪካ የኢኮኖሚ ማህበረሰብ ወይም ኢኮዋስ በሙሉ ድምጽ ስልጣን መስጠቱን ተከትሎ የጋምቢያው አምባገነን ያህያ ጃሜህ እንተን እንዲሉ ግዜ ሰጥቶ ነበር እስከ አርብ ባለሳሳት አርብ አጋማሽ ድረስ
እንደውም ሴኔጋል ወታደሮች ገብተው ነበር
አዎ ሰጥቶ ነው በጊዜ ገደብ ሰጥቶ ነበር እስከ አርብ ድረስ ይህ መሆን አልቻለም ስለዚህ ያንን ተከትሎ የምዕራብ አፍሪካ ጦር የጋምቢያን ድንበር በሴኔጋል በኩል ተሻግሯል ከምድር የሴኔጋል ጦር ከሰማይ ደግሞ የናይጄሪያ አየር ኃይል ቅኝት አየር ውስጥ ገብቶ ቅኝት እንደጀመሩ ፍራንስ 24 በሰፊው አትቶ አሳይቷል እንግዲህ የቀረው አጉራባጅ ያለው ክልል እንግዲህ በባህር በኩል ያለው ደግሞ
እዚህ ላይ አንድ ኢንተረስቲንግ ነገር ምንድነው የጋምቢያው ላይ የጦር ኃይሉ የበላይ አዛዥ ጀነራሉ ምንድነው ያሉት ይሄ የፖለቲከኞች ችግር ነው እኔ ወታደሮችን ጦርነት ውስጥ አልፈትም ወታደሮችን ወዳቸዋለሁ ያገሬ ይሄ በፖለቲካ የሚፈታ ነው የጋምቢያ ወታደሮች አይዋጉም ብሎ ነበር እንግዲህ ይሄንንም ማሰብ ያስፈልጋል ህሊና ያለው ሰው እንደዚህ ነው የሚያስበው ለሁለት ለአንድ ሰው ስልጣን ብሎ ሺ ሰው አያጋድልም የሀገሩ ጥያቄ በሰላም እንዲፈታለትና የተሸነፈው እንዲለቅለት የሚፈልግ ጀነራል እንደዚህ ነው እኛ ሀገር ብትሄድ ግፍጫው ግደለው ነው
የኮ ግልጽ ነው
እና ምንድነው ሰውየው መጨረሻ ላይ ያው ተሸንፎ ጊኒ ገባ ጊኒ መሬትና ቤት አለው እዛ እንግዲህ ያው ኢንቨስት ያደርጋል የአፍሪካ ትልቁ እንትኑ ምንድነው ችግራችን ስልጣንን ለራሳችንና ለቤተሰቦቻችን ሀብት ማካበቻና እድገት ማግኘታ ነው የምንፈልገው ለዚህም ነው ከዛ ስልጣን ለመውረድ ማንፈልገው ከዛ ስልጣን ከወረድን ምን እንደምንሰራ አናውቅም እውቀት የለንም የተማርነው ትምህርት የለም በሙያችን ልንሰራበት የምንችለው ያለችን ምንድነው ስልጣኑ ላይ ቁጭ ብሎ you know the winner takes it all የሚል ፊሎሶፊ ነው አፍሪካ ውስጥ ያለው ተሸናፊው ቦታ የለውም ጫካ ይገባል አሸናፊው ስልጣኑን ቁጭ ብሎ የገደለውን ገሎ ይኖራል ይሄ ነው ትልቁ ስታታችን ስልጣን በህዝብ ፍላጎት የሚመጣ ሳይሆን በጉልበተኛ ፍላጎት የሚገኝና ተጨብጦ የሚተይዞ የሚቀር ነው ህዝብ የፈለገውን ቢል ግድ የለው ስልጣን የሚይዘው ኃይል ምክንያቱም ከዛ ከስልጣን ከወረደ ማአት ጣላት አፍርቷል ባንድ በኩል አሁን ጃሜም የፈራው ይሄንን ነበር
በዋናነት አው ያንን ኢቨን ተከትሎ የሞሮኮ ጥገኛነት ድልም ሰጣቸው ነበር በግልጽ ግዜው ሳይልፍ ቀደ ገደቡ ሳይልፍ ማለት ነውና ያ ግን ማንተ ያልከው እንትና አለ ግን የሳቸው ስልጣን መልቀቅ ወይም ከሀገሪቷ የመሄድን ጉዳይ ተከትሎ በከተማ ውስጥ የተደበላለቀ ስሜት ነው ከፍ ብዙ ሰዎች ሲጨበደስታ ሲጨፍሩ ነበር በሐዘን ያለቀሱም ነበር ደጋፊዎቻቸው
ቆስ አሁን ወያኔ ቢወድቅ የሚያለቅስ ይጠፋል ብለ ተደገዘ
97 ላይ በርግጥም ሲያለቅሱ የነበሩ ሰዎችን በተለይ ታግለን አምጥተናል የሚሉ ሰዎችም እንደዛ አይነት ስሜት ነበር ዲሞክራሲያዊ ሆኖ መቀጠል ቢችል በሚቀጥለው የሥርዓት ሂደት ውስጥ ያለህን ድክመትና ችግር አረመህ እኮ የተሻለ ፖሊሲ ቀርጸህ መጥቻለሁ ብለህ ዲሞክራሲ አካሄድ መከተል ብትችል ጥሩ ነው
የዲሞክራሲ ኢትዮጵያ እንደ አፍሪካ ውስጥ በተለይ አፍሪካ ውስጥ በአጠቃላይ ኢትዮጵያ ውስጥ በተለይ ችግሩ ምንድነው እኔ ስልጣን ካጣሁ ዋጋ የለኝም ፊዚካሊም ኢኮኖሚካሊም ሶሻሊም ተቀባይ የለኝም ምክንያቱም ስልጣን ላይ ያለው ግዜ የሰራሁት ስራ ከህዝብ አቃቅሮኛል ስለዚህ ምንድነው ነገሩ የነብርን ጭራ አይዟትም ከያዙም አይረቋትም ይባላል መሆን የነበረበት ምንድነው እኔ እናንተ እንወዳደራለን እዛ እነግሩም ያውና የፈለጋቸውን ይመርጣሉ ከዛ በኋላ አንተ አሸንፍ እኔ ደግሞ አሜን ብዬ ተቀብዬ የተሳሳትኩትን እነሱን ሊያሳምን የሚችለውን ስራ አሻሺ ያቅርበ በሚቀጥለው ጊዜን ተብቄ መወዳደር ያንን አላደርግም ምክንያቱም እኔ ከዚህ ስልጣን ላይ በነበርኩበት ጊዜ አንተን በጠቅላላ ስለበደልኩኝ እፈራለሁ
አዎ በዋናነት እንግዲህ በዚህ ጉዳይ ስንወጣ የኢኮዋስ ጣልቃ ገብነትና ያረገው ፈጣን ምርምጃ እጅግ በጣም ይደነቅ ነው አገሪቷ በዚህ ቀጥላ በሰላማዊ መንገድ ስልጣኑ ተሽጋግሮ የምትቀጥል ከሆነ እጅግ በጣም ይደነቅ ለሌላው የአፍሪካ ሀገር የትብብር ስሜት አዲስ ስሜት የሚፈጠር ሂደት ነው ድራማው በዚህ የሚያበቃ ከሆነ ጃሚያን ያህያ ጃሚያን በ1965 ከብሪቴን ቅኝ ግዛት ነጻ ከወጣች በኋላ ስልጣን በሰላማዊ መንገድ ያሸጋገረ የመጀመሪያው ጋምቢያዊ መሪ ያረጋዋል ማለት ነው እንግዲህ
ሰዓታችን አንድ ነገር ሰዓታችን ከመገበሉ በፊት የውይይታችን እንደማየው ከሆነ የምዕራብ አፍሪካ ሀገሮች ከሌሎቹ የምስራቅና የደቡብ አፍሪካ ሀገሮች ከሳውዝ አፍሪካ በስተቀር ማለት ነው የተሻለ የዲሞክራቲክ ስልጣን ርክክብ ጀምሯል። ጋናን ውሰድ፣ ናይጄሪያን ውሰድ፣ እነዚህ አሁን ደግሞ ጋምቢያ
ይበጫናም እየፈጠሩ ነው ዲሞክራሲ አይደለም በሚል
የምዕራብ አፍሪካ ሀገሮች ከሌሎቹ በተለይ ከኢትዮጵያ በተለይ ከኢትዮጵያ የሚያሳፍራል አመራሩ ነው ህዝቡ ሀገሩ አይደለም። እና የምዕራብ አፍሪካዎቹ ትምርት ይሆነናል ብዬ ተስፋ አድርጋለሁ። እንግዲህ አድማጮቻችን ወደ ዜናው ፕሮግራማችን ወስዳለሁ። ግሩም
እንደምን አረፈዳችሁ አረሙያ አድማጮች። ከአረፋዱ 11 ሰዓት ሆኗል። የሳምንቱ አበይት ዜናዎች ቀጥለው ይሰማሉ። አሜሪካ አንድ የውጭ ጉዳይ ሚኒስትር ከፍተኛ ባለስልጣን ወደ አዲስ አበባ መላኳን አስታወቀች። በኢትዮጵያ ስላለው የፖለቲካ ሁኔታ ስጋቷን በመግለጽ ላይ የምትገኘው አሜሪካ አንድ የውጭ ጉዳይ ሚኒስትር ከፍተኛ ባለስልጣን ወደ አዲስ አበባ መላኳን አስታውቃለች። የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር ሊንዳ ቶማስ ግሪንፊልድ ከኢትዮጵያ ውጭ ጉዳይ ሚኒስትር ወርቅነህ ገበየሁ ጋር በመገናኘት በተለያዩ ወቅታዊ ጉዳዮች ዙሪያ እንደሚመክሩ ይጠበቃል። ከኢትዮጵያ ባለስልጣናት ጋር የሚመክሩት ሚኒስትሯ አዲስ አበባ ከሚገኘው የአሜሪካ ኤምባሲ ሰራተኞችም ጋር በመገናኘት ተመሳሳይ ውይይት እንደሚያካሂዱ የአሜሪካ ውጭ ጉዳይ ሚኒስቴር የኃላፊዋን ጉብኝት አስመልክቶ ባወጣው መግለጫ አመልክቷል። በኢትዮጵያ ተግባራዊ የተደረገውን የአስቸኳይ ጊዜ አዋጅ ተከትሎ አሜሪካ አዋጁ ለሰብአዊ መብት ጥሰት መባባስ ምክንያት ይሆናል በማለት ስጋቷን ስትገልጽ መቆየቷ ይታወሳል። የአዋጁ መብጣት ምክንያት በማድረግ ከአንድ ወር በፊት የሀገሪቱ የሰብአዊ መብቶችና ዲሞክራሲያዊ ጉዳዮች ኃላፊ በአዲስ አበባ የሶስት ቀን ቆይታ በማድረግ ለአስቸኳይ ጊዜ አዋጁና በሌሎች ተያያዥ ጉዳዮች ዙሪያ ምክክር ማካሄዳቸው አይዘነጋም። የአሜሪካ ውጭ ጉዳይ ሚኒስትር ለዘጠኝ ወር የሚቆየው ይህንኑ የአስቸኳይ ጊዜ አዋጅ መውጣት ተከትሎ ዜጎች ወደ ሀገሪቱ ቢጓዙ አደጋ ሊገጥማቸው እንደሚችል ማሳሰቢያን አውጥቶ ይገኛል። በቅርቡ በጎንደርና በባህርዳር ከተሞች የደረሰውን የቦምብ አደጋ ተከትሎ የአሜሪካ ውጭ ጉዳይ ሚኒስትር ዜጎቹ ጥንቃቄ እንዲያደርጉ አሳስቧል። አሜሪካ በተደጋጋሚ ስትሰጥ በቆየችው ማሳሰቢያ ቅሬታዋን ስትገልጽ የቆየችው ኢትዮጵያ የውጭ ጉዳይ ሚኒስቴር አገሪቱ የወሰደችው እርምጃ ተገቢ ያለመሆኑና በገሃድ ያለውን እውነት ከግምት የከተተ አይደለም ሲል ቅሬታ ማቅረቡ የሚታወስ ነው። በኢትዮጵያ የታወጀው የአስቸኳይ ጊዜ አዋጅ ለተጨማሪ ወራት ሊራዘም እንደሚችል ተጠቆመ። በኢትዮጵያ ታውጆ የሚገኘው የአስቸኳይ ጊዜ አዋጅ የተፈለገውን ሰላም ባለማምጣቱ ለተጨማሪ ወራት ሊራዘም እንደሚችል አንድ በደህንነት ጉዳዮች ላይ ዘገባ የሚያቀርብ ጋዜጣ አስታውቋል። ከአንድ ዓመት በላይ በኦሮሚያና በአማራ ክልሎች የተቀሰቀሰው ህዝባዊ ተቃውሞን ተከትሎ በሀገሪቱ የታወጀው የአስቸኳይ ጊዜ አዋጅ በኢትዮጵያ ውስጥ ምንም አይነት ለውጥ እንዳላመጣ ጋዜጣው ዘግቧል። አፍሪካ ኮንፊደንሻል የተባለው ይሄው ጋዜጣ በኢትዮጵያ ውስጥ የሚታየው የፖለቲካ ቀውስና ህዝባዊ ተቃውሞ መሻሻል አለማሳየቱን ገልጾ ተቃዋሚ ኃይሎችም በተበታተነ መልኩ እንደሚገኙ አመልክቷል። በአማራና በኦሮሚያ ክልሎች የተነሳው ህዝባዊ ተቃውሞ ተከትሎ የኢትዮጵያ ኢኮኖሚ ክፉኛ የተጎዳ መሆኑን የገለጸው አፍሪካ ኮንፊደንሻል ወቅቱ ከፍተኛ የውጭ ምንዛሬ ጉድለት የታየበትም እንደሆነ አትቷል። የአስቸኳይ ጊዜ አዋጁ በቱሪስቶች እንቅስቃሴ ላይ አሉታዊ ተጽዕኖ መፍጠሩንም አመልክቷል። አፍሪካ ኮንፊደንሻል የኢትዮጵያ መንግስት የህዝቡን ጥያቄ እየመለስኩ ነው፣ ማሻሻያዎችንም እየወሰድኩ ነው ቢልም እስካሁን ድረስ የፖለቲካ ቀውሱ መሻሻል እንዳላሳየ በድረ ገጹ አስፍሯል። ባለፈው ጥቅምት የታወጀው የአስቸኳይ ጊዜ አዋጅ የፖለቲካ ፓርቲዎችን እንቅስቃሴ ሸባ ያደረገ መሆኑን ያተተው ጋዜጣው መንግስት እየሄደበት ያለው መንገድ በተቃርኖ የተሞላ እንደሆነ አመልክቷል። መንግስት በአንድ በኩል ማሻሻያ እያደረግኩ ነው ቢልም በሌላ በኩል በፖለቲካ ፓርቲዎች በድርጅቶችና ግለሰቦች ላይ ከፍተኛ ጫናና አፈና እያደረገ እንደሆነ ገልጿል። በኦሮሚያ ክልልን ከሶማሌ ክልል ጋር በሚያዋስኑ ወረዳዎች በተቀሰቀሰው ግጭት በሰው ህይወትና ንብረት ላይ ጉዳት ደርሷል። ኦሮሚያ ክልልን ከሶማሌ ክልል ጋር በሚያዋስኑ ወረዳዎች በተቀሰቀሰው ግጭት በሰው ህይወትና በንብረት ላይ ከፍተኛ ጉዳት መድረሱ ተገለጸ። ግጭቱ ተቀስቅሶባቸዋል በተባሉት አካባቢዎች ከመሬት ይዞታና ሌሎች ተያያዥ ጉዳዮች ጋር በተያያዘ ተደጋጋሚ ግጭቶች ሲካሄዱ መቆየታቸውን የተባበሩት መንግስታት ድርጅት በቅርቡ መግለጹ ይታወሳል። የኦሮሚያ ክልል መንግስት በሁለቱ አጎራባች አካባቢዎች ግጭት መኖሩን ቢገልጽም የሟቾችን ቁጥር ግን ከመግለጽ ተቆጥቧል። የኦሮሚያ ክልል መንግስት የኮሚኒኬሽን ቢሮ ኃላፊ የሆኑት አቶ አዲሱ አረጋ በሁለቱ ክልሎች አዋሳኝ በሆኑ የተወሰኑ ወረዳዎች የተከሰቱት ግጭቶች እጅግ አሳዛኝ መሆናቸውን ለመንግስቱ የመገናኛ ብዙሃን አሳውቀዋል። ይሁንና ገለልተኛ ወገኖች እንደሚሉት በግጭቱ እስከ 80 የሚሆኑት የሚደርሱ ሰዎች መገደላቸውን ይገልጻሉ። የመንግስቱ ኃላፊ በሰውና በንብረት ላይ ደርሷል ስላሉት ሁኔታ ዝርዝር መረጃን ከመስጠት የተቆጠቡ ሲሆን የሁለቱ ክልሎች ኃላፊዎች በጉዳዩ ዙሪያ በመምከር ላይ መሆናቸውን ተናግረዋል። በቅርቡ በኢትዮጵያ ስለተከሰተው የድርቅ አደጋ ሪፖርት ያወጣው የተባበሩት መንግስታት ድርጅት በሶማሌ፣ በአፋር፣ በኦሮሚያና በደቡብ ክልሎች ከድርቅና ከግጭቶች ጋር በተገናኘ ከ23000 በላይ ሰዎች ከቀያቸው መፈናቀላቸው መግለጹ የሚታወስ ነው። ድርጅቱ በአካባቢው አለ ስላለው ግጭት ግን መረጃን ከመስጠት የተቆጠበ ሲሆን የተፈናቀሉ ሰዎች አስቸኳይ ምግብና ምግብ ነክ ያልሆኑ ድጋፎች የሚፈልጉ እንደሆነ አመልክቷል። በኦሮሚያና በአማራ ክልሎች የተነሳን ተቃውሞ ተከትሎ ስልጣን ላይ ያለው ቡድን ትኩረት ለማስለወጥ የብሔር ግጭት ሊቀሰቀስ እንደሚችል የፖለቲካ ተንታኞች ሲጋታቸውን ሲገልጹ ቆይተዋል። የጥምቀት በዓል በከፍተኛ የጸጥታ ቁጥጥርና በቀዘቀዘ ስሜት መከበሩ ተዘገበ። ከተለያዩ አገሪቱ ክፍሎች የደረሱ መረጃዎች እንደሚያመለክቱት የዘንድሮው የጥምቀት በዓል ህዝቡ በስርዓቱ ላይ ያለውን ቅሬታ የገለጸበት ነው። በአብዛኛው አገሪቱ ክፍሎች ከፍተኛ ቁጥር ያላቸው ፌዴራል ፖሊስና የመከላከያ ሰራዊት አባላት ጥበቃ ሲያደርጉ ተስተውለዋል። በሰሜን ጎንደር በሚገኙ የተለያዩ ከተሞች የጸጥታ ቁጥጥሩ ከመቼውም ጊዜ በላይ ጠብቆ ሲታይ፣ በጎንደር የበዓሉ ስነ ስርዓት ከዚህ ቀደም ባልታየ ሁኔታ ቀዝቅዞ ተከብሯል። በኮምቦልቻ ስለነበረው የበዓል አከባበር የተጠየቀ አንድ ነዋሪ ፍሪጅ ነበር ሲል በዓሉ በተቀዘቀዘ ስሜት መከበሩን ገልጿል። በለቀጣፎ ለገዳዲ ታቦት አጅቦ ያስገባው ፌዴራል ፖሊስ እንደነበር ተገልጿል። በባህር ዳር ከተማ ደግሞ የጥምቀት በዓልን ለማክበር ከወጣው ምዕመን ባልተናነሰ ሁኔታ የፌዴራልና አድማ በታኝ ወታደሮች እስከ አፍንጫቸው በመታጠቅ በዓሉን የፍልሚያ ሜዳ አስመስለው መዋላቸውን ከክልሉ የደረሰ መረጃ ያመለክታል። በከፍተኛ ስጋት የተወጠሩት የስርዓት ወታደሮች በከተራ በዓል በየቦታው ህዝቡን ሲያዋክቡና ሲፈትሹ መዋላቸውም ተገልጿል። ስናይፐርና የጭስ ቦምብ የታጠቁ የአገዛዙ ወታደሮች በመስቀል አደባባይ አካባቢ በሚገኘው ወጣቶች መዝናኛ ማዕከል እና ሙሉ ዓለም አዳራሽ ተከማችተው የታዩ ሲሆን፣ በአጠቃላይ ለአምልኮ ለመውጣት ያሰበው ምዕመን በመሳቀቅ በቤቱ ሆኖ በመሐላ ለማክበር ተገዷል ብላለች። የጥምቀት በዓል ታቦታት ወደ የደብራቸው ሲመለሱ አብዛኛው ምዕመን መንገድ ጠብቆ ከምዕመኑ ጋር በመቀላቀል አሸኛኘት አድርጓል። ወጣቶች በህብረት እየጨፈሩ ታቦትን የሸኙ ሲሆን፣ አልፎ አልፎ ያገዛዙን ወታደሮች ሲመለከቱ እምቢበል እምቢበል እሺ አትበል በማለት ተቃውሟቸውን ሲገልጹ ተሰምተዋል። በሰሜን ጎንደር ዞን በአርማጭሆና በመተማ የተለያዩ የቦምብ ፍንዳታዎች መድረሳቸው ተዘገበ። ሰሞኑን በመተማ ወረዳ ገንዳ ውሃ በተባለ ቦታ ሁለት የእጅ ቦምቦች የፈነዱ ሲሆን፣ ነጋዴ ባህር በተባለ ቦታ ላይም ተመሳሳይ ቦምብ ፈንድቷል። ይህን ተከትሎም አካባቢው ወታደሮች የተከበበ ሲሆን በርካታ ወጣቶችም ታፍሰዋል። ከፍንዳታው ጀምሮ በአካባቢው ከፍተኛ ውጥረት መስፈኑን የአይን እማኞች ገልጸዋል። ነዋሪዎች ጥቃቱ በነጻነት ኃይሎች መፈጸሙን ከመግለጽ ውጪ በዝርዝር ጥቃቱን ስለፈጸሙ ኃይሎች አልተናገሩም። አንደኛው ቦምብ በህወሓት የጥጥ ማዳመጫ ላይ ተወረወረ ሲሆን ድርጅቱ ሙሉ በሙሉ መቃጠሉ ምንጮች ገልጸዋል። ጃኑላና ጫካ ሚካኤል በተባለ ቦታ ላይም እንዲሁ የእጅ ቦምብ መፈንዳቱን ተከትሎ የጥምቀት በዓል በአካባቢው ህዝብ ሳይሆን በወታደሮች ብቻ ታጅቦ መከበሩን የአይን እማኞች ገልጸዋል። ፍንዳታውን አካባቢውን የተቆጣጠረው የኮማንድ ፖስት ሆን ብሎ እንዳደረሰው ነዋሪዎች ይገልጻሉ። በገዢው ፓርቲ በኩል እስካሁን በዚህ ረገድ የተሰጠ መግለጫ የለም። በድርቅ ለተጎዱ ወገኖች ከ20 ቢሊዮን ብር በላይ ያስፈልጋል ተባለ። የኢህአዴግ መንግስትና ለጋሽ ድርጅቶች ሰሞኑን በአዲስ አበባ ይፋ ባደረጉት ሪፖርት በድርቅ ለተጎዱ 5 ሚሊዮን 600 ሺህ ኢትዮጵያውያን ለአስቸኳይ ጊዜ እርዳታ የሚሆን 948 ሚሊዮን የአሜሪካን ዶላር ወይም ከ20 ቢሊዮን ብር በላይ ገንዘብ ያስፈልጋል ተብሏል። አብዛኛው ገንዘብ በደቡብና ደቡብ ምስራቅ የአገሪቱ ክፍሎች ለሚገኙ ዜጎች የሚውል ነው። ከዚህ ውስጥ የኢህአዴግ መንግስት 47 ሚሊዮን ዶላር ለመነሻ እንደሚለግስ ሲያስታውቅ፣ ቀሪውን ወጪ በዓለም አቀፍ እርዳታ ድርጅቶች ይሸፈን አይሸፈን አልታወቀም። አቶ ኃይለማርያም ደሳለኝ አምና ተከስቶ የነበረውን ድርቅ 75% በራሳችን አቅም ተቋቁመናል በሚል መግለጫ መስጠታቸው ይታወቃል። ይሁን እንጂ አሁን በቀረበው ቅድ ከ80% በላይ የሚሆነው ወጪ እንዴት እንደሚሸፈን አልተገለጸም። በሌላ በኩል በደቡብ ኦሞ ዞን በተከሰተው ድርቅ በታህሳስ ወር በሐመርና በናኩሌ ወረዳዎች ብቻ 6000 የቀንድ ከብቶች አልቀዋል። ይህን ተከትሎ 2 ሚሊዮን ብር የመኖ ሳር ወደ ዞኑ ለማጓጓዝ ሙከራ እየተደረገ ቢሆንም ውሃ በሌለበት ሁኔታ ሙከራው እንስሳቱን ከልቂት እንደማይታደግ ከዞኑ ወደ ወረዳዎች የተንቀሳቀሰው የግብርና ባለሙያዎች ቡድን አስታውቋል። ከዚሁ ጋር በተያያዘ በደቡብ ኦሞና ሰሜን ኦሞ ድንበር ወሰን የሆነውና ላለፉት 25 ዓመታት 5490 ሄክታር መሬት በመስኖ ሲያለማ የነበረው የወይጦ ወንዝ በመድረቁ በወንዙ ዳርቻ ከወንዙ መስኖ የእንስሳት ፈጥኖ ደራሽ ሳሮችን መኖ ለማምረት የተጀመረው ሙከራም በወይጦ ወንዝ መድረቅ መቋረጡን ባለሙያዎች ጨምረው ገልጸዋል። በመጨረሻም የስፖርት ዜና ስንመለከት በሳምንቱ አጋባሽ በተካሄደው የዱባይ ማራቶን ኢትዮጵያውያን አትሌቶች ከፍተኛ ድልን አስመዝግበዋል። በወንዶችም በሴቶችም ከወንዶች አንድ ኬንያዊ አምስተኛ ከመውጣቱ ባሻገር ከአንደኛ እስከ አስረኛ በመውጣት አረንጓዴ ጎርፎቹ ዱባይን አጥለቅልቀዋል። በወንዶች ታምራት ቶላ 204 10 በመግባት ሲያሸንፍ በሴቶች ወርቅነሽ ደገፉ 222 35 በመግባት አሸንፋለች። በውድድሩ ላይ ቀድሞ የአሸናፊነት ግምት የተሰጠው አትሌት ቀነኒሳ በቀለ በውድድሩ መሃል ላይ በመውደቁ 22ኛ ኪሎ ሜትር ላይ ውድድሩን አቋርጦ ወጥቷል። በሌላ ዜና የፊታችን አፕሪል 23 የሚደረገው የወንዶች ለንደን ማራቶን በከፍተኛ ጉጉት እየተጠበቀ ይገኛል። ለውድድሩ መጠበቅ ምክንያት የሆነው የኦሎምፒክ የብር ሜዳሊያ አሸናፊውና የኢትዮጵያውያን የኢትዮጵያ ውስጥ የሚደረገውን ጭፍጨፋ እጁን በማጣመር ለዓለም የገለጸው አትሌት ሌሊሳ ፈይሳና ተደጋጋሚ የኦሎምፒክ አሸናፊው ቀነኒሳ በቀለ በጋራ እንደሚወዳደሩ የለንደን ማራቶን አዘጋጆች ገልጸዋል። ቀነኒሳ በቀለ ባለፈው ስለ አትሌት ሌሊሳ ሲጠየቅ ኢትዮጵያ ውስጥ ዲሞክራሲያዊ ስርዓት አለ፣ ማንንም በሰላማዊ መንገድ ተቃውሞ ማሰማት ይቻላል ማለቱ አይዘነጋም። የሳምንቱ አበይት ዜናዎች ተጠናቀዋል። መልካም ቆይታ።
ሀገራችንን በኃይል ከሚገዛት አምባገነኑንና ዘረኛውን ስርዓት በማስወገድ ዲሞክራሲያዊ ስርዓት ለመመስረት ሀገር ውስጥ ያለው ሀገር ወዳድ ዜጋ የሞት ሽረት ትግል በማድረግ ላይ ይገኛል። በአሁኑ ወቅት ጎሳይ ምዕራፍ ላይ ላለው ትግል መሳካት በሀገር ውስጥ ያለው ኢትዮጵያ አርበኞች ወጣት አዛውንት ሴት ወንድ ሳይሉ መተካ የሌላትን አንድያ ነፍሳቸውን በመገበር ላይ ይገኛሉ። ከሀገር ውጭ የሚገኝ ሀገር ወዳድ ሁሉ አምባገነኑ ስርዓት ተወግዶ ኢትዮጵያውያኖች በሀገራቸው እንደ ሁለተኛ ዜጋ መታየታቸው እንዲያበቃ፣ ዲሞክራሲ እንዲያብብ፣ ዜጎች በብሔራቸው ሳይሆን በሰውነታቸው ተከብረው እንድናይ፣ ለሁሉም የሁሉም ማህበረሰብ የሆነችውን ኢትዮጵያችንን አንድነቷን አስጠብቆ በጋራ የምንኖርባት ሀገር ለመፍጠር ሀገር ውስጥ ያለው የሞት ሽረት ትግል ፍሬ እንዲያፈራ፣ እርሶም የዜግነት የውዴታ ግዴታውን ይወጡ ዘንድ ትግሉን በአቅሙና ባሉበት ሁኔታ በሐሳቡ በገንዘቡ እንዲደግፉ የፊታችን ፌብሩዋሪ 11 የአርበኞች ግንቦት 7 ንቅናቄ እኔ ለነጻነቴ በሚል መሪ ቃል በስዊድን ስቶክሆልም ህዝባዊ ውይይት መድረክና የገቢ ማሰባሰቢያ አዘጋጅቷል። ለቱ የንቅናቄው ሊቀመንበር የሆኑት ፕሮፌሰር ብርሃኑ ነጋ ከትግል ሜዳ በቪዲዮ ኮንፈረንስ በቀጥታ ንቅናቄው በአሁን ሰዓት መሬት ላይ ያደረገ ስላለው ትግል በዝርዝር ያስረዳሉ። ከታዳሚዎች ለሚቀርቡ ጥያቄዎችም መልስ ይሰጣሉ። እንዲሁም ከፍተኛ የበላይ አመራር የሆኑት አቶ ብዙነህ ጽጌ በውይይት መድረኩ ላይ በአካል ይገኛሉ። በተጨማሪም ንቅናቄው በሀገር ውስጥ እያከናወነ ያለውን እልህ አስጨራሽ ሁለገብ የነጻነት ትግል የሚያትዘጋቢ ፊልም ለመጀመሪያ ጊዜ ለህዝብ ይፋ ይሆናል። ዝግጅቱ የኢትዮጵያውያኖች መገለጫ የሆነው የባህል ምግባችን ከተሟላ የመጠጥ አቅርቦት ጋር በአማርና በጣፈጠ መልኩ ለምሳ ተዘጋጅቷል። እንዲሁም ቀስቃሽና ሀገራዊ የሆኑ ሙዚቃዎች ምሽቱን ያደምቁታል። የምግቢያው ዋጋ 250 ክሮናል። በለቱ በቦታው መገኘት ባይችሉ ትግሉን በማገዝ የድርሻውን ለመወጣት ያመቾት ዘንድ ባለ 500 እና ባለ 1000 ክሮናል የትኬት ኩፖን አዘጋጅተንልዎታል። ቦታ ሮትማን ቬገን 26 ሱብ ኢትዮጵያ አዳራሽ ቱናልባና አልቢ ቀን ፌብሩዋሪ 11 2017 ሰዓት ከ13 ሰዓት ጀምሮ እስከ ለሊቱ 1 ሰዓት ይዘልቃል። ለተጨማሪ መረጃ ስልክ 076 021 5108 እንዲሁም 0775 45 806 ኑ ከቤተሰቡ ጋር በመሆን በሀገራችን ላይ የተካሄደ ያለውን የሞት ሽረት የለውጥ ትግል የድርሻችንን በማበርከት በታሪክ ማህደር የሚኖር ቅርስ እናኑር። የኔም ያንተም ያንቺም የሁላችንም የሆነችውን ኢትዮጵያችንን ከጥፋት እንታደግ። የአርበኞች ግንቦት 7 ንቅናቄ በስዊድን
አልማጮቻችን ይህ የምታዳምጡት ስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። አሁን ከዚህ በመቀጠል እንግዲህ በመግቢያው ፕሮግራማችን ላይ እንደገለጽንላችሁ አንድ እንግዳ ይኖረናል። የዛሬው እንግዳችን ይድነቃቸው አዲስ ይባላል። በቀጥታ ከአዲስ አበባ ነው። ሰሞኑን ኢትዮጵያ ውስጥ የስልጣን ላይ ያለው መንግስት የደረሰበትን የተቃውሞ ችግር በተመለከተ ከተቃዋሚ ድርጅቶች ጋር እወያያለሁ በማለት የተለያዩ የተቃዋሚ ድርጅቶችን ጋብዞ በፓርላማው ውስጥ በህግ ምክር ቤቱ ለመነጋገር አስቦ ነበር። ይሄን በተመለከተ እንግዲህ ሳይጀምር የተጨረሰው የኢሃደግ ውይይትና ድራማው የኢንጂነር ይልቃል ተወካዮች ለምን ከረፍ በኋላ ተባረሩ በሚል አንድ ዘሃበሻ ላይ አስተያየት አይተን ነበር በይነቃቸው አዲስ የተጻፈ። ይሄን በተመለከተ እስቲ በመስመር ላይ ከኛ ጋር ካለ ይነቃቸው ጋር ውይይት እናደርጋለን። ሃሎ ተናስተልኝ። ሃሎ ሃሎ እንደገና እንሞክራለን አልማጮቻችን። ሃሎ
Nafuri castigo por mal civil malaya malaya aska bisul bare nisku sumaya malaya malaya ibe vira tabu jalala ke ada malaya 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 malaya
ሃሎ ይስማል አሁን ይስማልው። ሃሎ ሃሎ አቶ ይነቃቸው።
ሃሎ
ፕሮግራማችን እንደቀጠለ ነው። እንግዳችን ተመልሶ እስኪመጣ ማስታወቂያዎችን እናሰማለን። ማስታወቂያ ከኢትዮጵያ ባህልና ስፖርት ፌዴሬሽን በስዊድን የስብሰባ ጥሪ። እንደሚታወቀው የኢትዮጵያ ስፖርት ፌዴሬሽን ኮሚቴ ለሁለት አመታት ስራዎችን ሲሰራ መቆየቱ ይታወቃል። በተጨማሪ በ2016 የስዊድን የኢትዮጵያ እግር ኳስ ቡድንም ከነበረበት ሁለተኛ ዲቪዚዮን ውድድር ዋንጫ በማሸነፍ ወደ አንደኛ ዲቪዚዮን ማለፉን ችሏል። በመሆኑ ኮሚቴው የሁለት አመት ስራ ጊዜውን ስለጨረሰና በፌዴሬሽኑ ህግና ደንብ መሰረት አዲስ ኮሚቴ መመረጥ ስላለበት ጃንዋሪ 29 አጠቃላይ አባላት በተገኙበት ምርጫ ይደረጋል። ስለሆነም የኢትዮጵያ ባህልና ስፖርት ፌዴሬሽን በቦታው እንድትገኙ ማህበሩ ጥሪውን ያቀርባል። ቀን ጃንዋሪ 29 ቦታ ABF ስቪያ ቬገን 41 ስቶክሆልም ሰዓት ከ13 ሰዓት እስከ 15 ሰዓት ሰዓት እንዲከበር ይላል የኢትዮጵያ ባህልና ስፖርት ፌዴሬሽን በስዊድን።
ከይቅርታ ጋራ እንደገና አሁን ምን ሞክራለን። ሃሎ አይቶ አቶ ይድነቃቸው
እኔ አባት
ይስማል
ይስማል
በጣም ቆንጆ ኦኬ እንግዲህ አድማጮቻችን እንደገለጽንላችሁ ኢሃደግ ወይም ወያኔ ችግር ኢትዮጵያ ውስጥ ስለገጠመው በተለይ የህዝቡ ተቃውሞ እጅግ በጣም እየተባባሰ ስለመጣ ሁልጊዜ እንደሚያደርገው ባሁንም ከተቃዋሚዎች ጋር ወያያለው ብሎ ተቃዋሚዎች የሚላቸውን ጋብዞ ነበር። በዚህ ግብዣ ላይ ሳይጀመር የተጨረሰው የኢሃደግ ውይይትና ድራማው የኢንጂነር ይልቃል ተወካዮች ለምን ከእረፍት በኋላ ተባረሩ በሚል ርዕስ አቶ ይድነቃቸው በቦታው ተገኝቶ ጽፎ ነበር። በዛ ሀበሻ ላይ ያገኘነው ይሄን በተመለከተ ከአቶ ይድነቃቸው ጋር አጥር ያለው ውይይት እናደርጋለን። ጠናስልኝ አቶ ይድነቃቸው በድጋሚ እጅግና በጣም እናመሰግናለን በዚህ አጭር ጊዜ ውስጥ በግማይ ሰዓት ፍቃድ ሆኖ ከኛ ጋር ዛሬ ስለተገኘ። እስቲ ስለ ውይይቱ ሁኔታ ከመቋረጡ በፊት ንገርልን ለአድማጮቻችን ምንድነው የተደረገው? ሁኔታውን እንዳለ ካስከበገልን ግለጽልን።
እሺ እኔ ማመሰግናለሁ አመት ስለሰጠኝ እድል። በመጀመሪያ ደረጃ ውይይቱ የተጠራው በጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ስርዓት ግንባታ ጉዳዮች ማስተባባሪያ ማዕከል ዋና አስተባባሪ በሆኑት በአቶ ሽፈራው ሽጉጤና አቶ አስመላሽ ወልደስላሴ ነበረ። ለኛ ፓርቲ በ11ኛው ሰዓት በሚባል ሁኔታ ነበር መልእክቱ የደረሰን። ኢንጂነር ይልቃል ተደውሎለት ግብዣው በ11ኛው ሰዓት ቢሆንም ከመቅረት ግን ሄዶ አቋሙን ማሳወቅ ተገቢ ነው የሚል መተማመን ላይ ደርሰን ፓርቲያችንን ወክለን እኔና የፓርቲው ምክትል ሊቀመንበርና የምርጫ ጉዳይ ኃላፊ የነበሩት አቶ ስለሽ ፈይሳ ተገኝተን ነበረ። እና ተገኝተን የፓርቲያችንን አቋም ማሳወቅ ችለናል ማለት ነው።
ምንድነው ያላችሁት? ምንድነው ያሳወቃችሁት?
በመጀመሪያ ደረጃ ያው ውይይት መልካም ነው። ፖለቲከኛ ሆኖ ውይይትን መክፋት አይቻለም። ግን እኛም ሆነ ፓርቲያችን ኢህአዴግን የሚያየው በጥርጣሬ መነጽር ነው። ፓርቲያችን በመጀመሪያ ደረጃ ራሱ በዳይና ችግር ፈጣሪ ነኝ መታደስ አለብኝ ያለ ድርጅት መድረክ ይዞ ራሱ አወያይ ሆኖ መቅረብ የለበትም የሚል አቋም አንጸባረቀን። ሲቀጥል መንግስት እውነተኛ መፍትሄ ተቋሚ ውይይት ከፈለገ ውጭ ከሚገኙ ነፍት ካነሱትም ጋር ሆነ በሰላማዊ መንገድ የሚታገሉ ድርጅቶችን አጠቃለው መሄድ አለበት። ውይይት በአገር ደረጃ ውጤት የሚያመጣው ስርዓቱ ትክክል አይደለም ብለው በሚያምኑበት መንገድ ለውጥ እናመጣለን ብለው እየሰሩ ያሉ ድርጅቶችን በሙሉ መሰብሰብ ሲችል ነው። ካልሆነ ይሄ ውይይት ለገዢው ስርዓት የህዝብ ግንኙነት ስራ ከመስራት ባለፈ ለህዝብ የሚፈይደው ምንም አይነት ፋይዳ የለም። ይህ እንዲሆን ከፈለገ እናንተም እውነተኛ ለውጥ እውነተኛ ውይይት እንዲመጣ ከፈለጋችሁ በመጀመሪያ ደረጃ አስቸኳይ ጊዜ አዋጁን አንሱ። ምክንያቱም አንድ ፓርቲ ህዝብን ወክሎ ሲቀርብ ከህዝብ የህዝብ ልሳን ሆኖ ነው እንጂ የህዝብን ዕጣ ፈንታ ሊወስን አይደለም። እንደሚታወቀው ደግሞ አሁን ባለው የሀገራችን ሁኔታ ሀገራችን በአስቸኳይ ጊዜ አዋጅ ውስጥ ነው የምትገኘው። እንዳስፈላጊነቱ ደግሞ ይሄ አስቸኳይ ጊዜ አዋጅ መደራጀትን እንኳን ይከለክላል። ይህ በሆነበት ሁኔታ ህዝብን ወክሎ የህዝብ ልሳን ሆኖ ከመንግስት ጋር ለመወያየት በመጀመሪያ ደረጃ ተቃዋሚ ፓርቲዎች በነፃነት ተንቀሳቅሰው ህዝባቸውን ማወያየት መቻል አለባቸው። ይህ ባለንበት ሁኔታ ውስጥ የህዝብ ዕጣ ፈንታ ወሳኝ ሆኖ እዛ መድረክ ላይ መገኘት በራሱ የዲሞክራሲያዊ ነው። ያ መሆን የለበትም። አንድ መሪ መሆን ያለበት የህዝቡን ዕጣ ፈንታ ማመቻቸት እንጂ የህዝቡ ዕጣ ፈንታ ወሳኝ ሆኖ ከመጣ ይሄ ራሱ የዲሞክራሲያዊ ሆኖ አስተሳሰብ ነው፣ በአስተሳሰብ ደረጃ በራሱ ማለት ነው። ስለዚህ እነዚህን ሁለት አቋማችንን አንጸባርቀን ለመውጣት ችለናል ማለት ነው። አመድ
ችለናል ስትል ስብሰባውን እስከ መጨረሻው ተካፍላችሁ ነው የወጣችሁት?
እስከ መጨረሻው አልተካፈልም። እኛ ይሄን ሁለት አቋማችንን ካንጸባረቅን በኋላ የስብሰባው መሪ የሆኑት አቶ ሽፈራው ሽጉጤ ያው የሻይ ሰዓት በሚል ሰበብ ውይይቱ ተበተነ። ከዛ በኋላ ከሻይ እረፍት በኋላ ወደ ውይይቱ ዳግም ሁለተኛ ውይይት ወደ ሆነው ለመታደም ገብተን ነበረ። ይሁን እንጂ ውይይቱ ከመጀመሩ በፊት ከሌሎቹ ነጥለው የሰማይ ፓርቲ አመራሮች አንደሮችን ብለን አልንና ከዛ እኛም ወጣን ምንድን ነው የሚለውን ጉዳይ ለማጣራት። ከዛ ቃል በቃል እናንተ የሰማይ ፓርቲ አመራሮች አይደላችሁም፣ እውነተኛው አመራር አይደላችሁም በስተት ነው የመጣችሁት ስለዚህ ካሁን በኋላ ይህን ስብሰባ መካፈል አትችሉም የሚል ነገር ነው የነገሩን ያን ነገር እኛም ትክክል እንዳልሆነ ውሳቸውና የማዕከላዊ ኮሚቴ አባል እንደሆነን ተናገርን ግን ቢሆንም ያው አርጎ የተባሉትን የሚያደርጉ ግለሰብ ስለሆኑ አተሽፈራው ምንም ማድረግ አልቻሉም ያንን ነገር ሲናገሩ በለውሳስ ድምፅ ነው የነገሩን እና ከዛ በላይ ከእሳቸው ጋር መጨቃጨቁ ምንም ትርጉም ስለሌለው ለቀን እንወጣ ችለናል ማለት ነው ሁለተኛ ውይይቱን ሳንሳተፍ
ይነቃቸው ለምንድን ነው ይመስልሃል እንድትወጡ ያደረጓችሁ መጀመሪያ እነሱ አይደሉም እንዴ ተጠሯችሁ መሪያችሁ ጋር የነሱ ጥሪ አለ የሚል ጽሑፍ አንብቤያለሁ የላኩላችሁ ኢሜይል ወዘተ ኤስኤምኤስ ወዘተ ቴክስት ለምንድን ነው እንድትወጡ የተደረገው መጀመሪያ ጋብዘዋችኋል አይደለም
አዎ
ለምን ይመስልሃል
እንግዲህ እኔ የሚመስለኝ እዛ ተገኝተን የአንጸባረቅ ነው አቋም ይመስለኛል እንደተባለው አሁን ያለው ስርዓት የአዲክ ስርዓት በሀገሪቱ ላይ እውነተኛ ዲሞክራሲያዊ ስርዓት እንዲሰፈን የሚሰራ ድርጅትም አይደለም ከአጀማመሩ ጀምሮ እስካሁን ዲሞክራሲያዊ የሆነ በዛ ቅኝት ውስጥ ያለ ስርዓት ነውና ስለዚህም ይሄን ውይይት የፈለገው እውነተኛ መፍትሄ ለማምጣትና እውነተኛ የእውነት የሆኑ የመፍትሄ አቅጣጫዎችን ሊጠቁም የሚችሉ ሀሳብ እንዲንጸባረቅ ሳይሆን ያው ከዚህ በፊት ያደርግ እንደነበረው በአንዳንድ በራሱ ገንዘብ ዳረጎት የቆሙ ፓርቲዎች አሉ ማተቡን በኪሳቸው ይዘው የሚጀሩ እነሱን ሰብስቦ በህዝብ ስም እንግዲህ ለመነገድ ይመስለኛል እንደዛ ነው እንደዛ ካልሆነ እኛ ያንጸባረቅ ነው አቋም ሀሳብ ነው በሀሳብ ደረጃ ሊሞግቱን ይችላሉ ትክክል እንዳልሆነ ወር ደግሞ በውይይቱ እኛን ሊያሳምን የሚችል መንገድ ካላቸው እኛ ለመወያየት ዝግጁ ሆነን ነው የሄድነውና ይሄን እንግዲህ ማረጋቸው የሚያሳየውም ምን ያህል ኢትዮጵያ በምን አይነት ሰዎች እየተገዛች እንደሆነ እና ያለውንም ስርዓት የሚያሳይ ድርጊት ነው ብዬ አምናለሁ ለውይይት ዝግጁ እንዳልሆኑ ማለት ነው
ይነቃቸው አሁን ስትናገር አንዳንድ ማህተባቸው ምንድነው ማህተማቸው በኪሳቸው ይዘው የሚሄዱ ስትል ነበር ያልክ መሰለኝ ካልተሳሳት እስቲ እሷን ብታብራራልኝ ምን ለማለት ፈልገህ ነው ምን ለማለት ፈልገህ ነው
እንግዲህ እንደሚታወቀው ከዚህ በፊት ኢህአዴግ በተለያዩ ጊዜ አሁንም ልጁን ሰማያዊ ውስጥ እንደነከረ ያ ሁሉም የሚያውቀው ነገር ነውና ምንም የህዝብ እኩልነት የሌላቸው ከጀርባቸው ኢቨን በሚገርም ሁኔታ ምክትል ሊቀመንበር እንኳን የሌላቸው ፓርቲዎች አሉ ወይ ያስገርም ሁኔታ እንደዚህ እንደዚህ አይነት ሰዎችን ጋብዞ ለህዝብ ስም ለማዋየትና ለህዝብ ፍጆታ ብቻ ለማዋል ውይይትን እንዳደረገው ለመግለጽ ነው ያኔ የተጠቀምኩበት አሉ አንዳንድ ፓርቲዎች አሉ ምንም ይሄ ግልጽ ነው እንደ አሸን ይፈሉ ከ80 በላይ ፓርቲዎች አሉ የሚባልበት ሀገር ላይ ያለውና እንደዛ አይነት ሰዎች አሉ እኔ ማላቃቸው ብዙ ናቸው እነሱ ለበናገርና አሉ እነዚህ ምንም የሚቀር ነገር አይደለም አሉ
እንደነዚህ አይነት ፓርቲዎች ህዝብ ያውቃቸዋል ህዝብ ለስብሰባ ይጠራሉ ህዝብ ያወያያሉ እንዴት ነው ፓርቲንን የሚሉት ራሱ
እንደዚህ በመጀመሪያ ደረጃ ያው ፓርቲ ነን ሲሉ እንግዲህ በአምስት አመት አንዴም ሊሆን ይችላል ይሄ ሀገራዊ ምርጫ በሚካሄድ ሰዓት ከመንግስት የሚሰጥ ለፓርቲዎች ዳረጎት አለ በአምስት አመት አንዴም ተገኝቶ ለማግኘት የሚሰባሰቡ አሉ። በዛ ላይ ደግሞ እንግዲህ እንደሚታወቀው ለሀገር ላይ ነው ያለነውና አንዳንድ ሰዎች ፖለቲካ ፓርቲ አመራር መሆን እንደት ነው እንደ ሰከንድ ቻንስ ማየትና እንደ ወደውችም ለመውጣት ሊሆን ይችላል አለም የተለያዩ ኢንተረስቶች አሉ በያምናለው በግሌና ያን ለማስፈጸም ያን ለማድረግ እንደ ድልድይነት በህዝብ ስም የሚነግዱ አሉ። ከዚህ በፊት እኮ ኢህአዴግ ምን አንድነትስ ገብቷል ኢህአዴግስ ገብቶ ያደረገውን እናቃለን አሁን ሰማያዊስ ደግሞ እያደረገ ያለውን ዓለም የሚያውቀው ነውና በዚህ ሁኔታ ውስጥ የፓርቲ አመራር ነን ብለው ህዝብን ወክለው ሳይሆን ራሳቸውን ወክለው በህዝብ ስም ይመጣሉ ለንግድ ብለው ይገለኛል አመድ
በነገራችን ላይ የእናንተንም የሰማያዊ ፓርቲንም በተመለከተ ሌላ ትንሽ ችግር ተፈጥሮ ነበር መሰለኝ በዚሁ እዚሁ ስብሰባ ላይ ሌሎች እኛንን እውነተኛ ተወካዮች ብለው መተው ሲጨቃጨቁ የነበሩ ነበሩ ስለሱ አጠር አድርገው ትገልጽልን ምንድነው የተፈጠረው መጨረሻ ላይ ምን ሆነ
የተፈጠረው እንግዲህ ጧት ለሰዓት 10 ጉዳይ ለ3 ሲል በእኛ ሀገር አቆጣጠር የህዝብ ተወካዮች ምክር ቤት በሩ ላይ የፓርቲው ሊቀመንበር ነኝ ብሎ አቶ የሸዋስ አሰፋ ከአንድ ግለሰብ ጋር ቆሞ ነበረ። በወቅቱ እንደተባለው ለኢህአዲግ ስፈትህ ይልቃል ስልክ ተደውሎለት ነበረ። እኛም ስማችን እዛ ላይ ተመዝግቦ ነበረ። ስለዚህ አንተ እውነተኛው አመራር አይደለህም ስማቸው የተመዘገቡ ናቸው ብለው ነው መጀመሪያ ያስገቡን ማኔጀር ማማነፊያ ፓስን የሚሰጡን ማለት ነው። ከዛ በኋላ እንግዲህ ውይይት ተካሄዶ እንዳልኩ ይሄን አቋም ካንተባረክን በኋላ እኛ በሚነጣ ሰዓት እንግዲህ በሌላ ብር ደግሞ አቶ የሸዋስ አሰፋ እንደገባና ከዛ በኋላ ቢሮ ላይ ያወራ ይመስለኛል እንደዛ አይነት መረጃ አለኝ።
ግን ያንን ከተናገራችሁ በኋላ ኢህአዴግ ራሱ ወንጀል ሰርቶ ወይም ጥፋተኛ ሆኖ ራሱ መምራት የለበትም ተሐድሶ ለሱ ነው ለኛ አይደለም ወዘተ ካላችሁ በኋላ ፕላስ ደግሞ በተጨማሪ ደግሞ ይሄ ውጤት እንዲያመጣ ከተፈለገ በውጭ ያሉትም ነፍጥ ያነሱትም ሁሉም የኢትዮጵያውን የሚወክሉት ያገባናል የሚሉ ስቴክሆልደር ነን የሚሉ በሙሉ ይገኙ ካላችሁ በኋላ ረፍት ተብሎ ተወጣ በሻይ ምክንያት ከዛ በኋላ እንድትወጡ ተደረገ ነው የምትለኝ እንደዚህ ነው የገባኝ ትክክል ነው የገባኝ
ልክ ነው እንደዛ ነው የሆነው አህመድ
ብለው ግን አንዳንድ የኢትዮጵያን የፖለቲካ ሁኔታ የሚተቹ ሰዎች ምን ይላሉ እናንተ ምናልባት ጆሮአችሁ ላይ ደርስ ይችላል ከባብ እንቁላል እርግብ እንደመጠበቅ ነው ከወያኔ ጋራ ተሰብስቦ አንድ ለህዝብ የሚጠቅም ነገር ለማግኘት መታገል የሚሉ አሉ እናንተ ግን ትታገላላችሁ በእውነትም ደግሞ ትከፍላላችሁ እንደምንሰማው እንደምናየው ከሆነ እስከመቼ ነው ይሄው ነገር ሊቀጥል የሚችለው ሃሎ አልሰማኝም?
ይሰማኛል ይሰማል።
ኦኬ እስከመቼ ነው ይሄ ችግር የሚቀጥለው? ይሄ ነው እናንተም ትታገላላችሁ ያደግም በማከላችሁ ይገባል እንደ ከዚህ በፊት እንዳደረገው ሌሎችን ድርጅቶች ሁሉ እናንተም ጋር ጀምሯል እና እስከመቼ ነው ከእባብ እንቁላል እየጠበቃችሁ ዋጋ የምትከፍሉት?
እንግዲህ አመድ ይሄ ትግል ነው ፖለቲከኛ ሆነ ደግሞ ውይይት እንደው መክፋት አይቻልም ብያ ምናል ነው እኔ በግሌና ምንም ቢሆን ይሄ ያለው ነገር በተቃዋሚ ፓርቲዎች የገባ የሚያደርገው ይሄ ስርዓቱ መገለጫ እንደሆነ ነው የሚገባኝ በግሌ ምክንያቱም ሰላማዊ ትግል ሲባል የሐሳብ ትግል ነው እና በሐሳብ አሸናፊ ሆነ ለመውጣት በመጀመሪያ ደረጃ ዲሞክራሲ ራሱ በራሱ ስንሰ ሐሳቡ ኢትስ ላይክ ኢንስትሩመንት እና ኢት ኦንሊ ወርክስ ዌን ዘ ፒፕል ሃቭ ዘ ኖሌጅ ሃው ቱ ፋንክሽን ኢት ያ ባለበት ሁኔታ ውስጥ ይሄን ስንሰ ሐሳብ ወደ ህዝቡ ማርከ ያው ተቃዋሚ ፓርቲ አመራርም ቢሆኑ ከህዝብ ይወጣልን እናችንም ስለዚህ በዚህ ሁኔታ የተቃኘ ወደፊት እርስ በርስ በመማማር የሚፈጠጣበትን እድል መስጠር ካልተቻለ ዞሮ ዞሮ ይሄ እንደ ሀገር ያለንበት ሁኔታ ነው የሚያሳየው ባለፉት 25 አመታቶች የመንግስትን ንብረትና ሀብት ይዞ ከዛ በፊት በትግል ጊዜው ኢትዮጵያዊ ያልሆነ ነገር ተዘርቶብናል ይሄ እኛውን የከትሪ ትውልድ ወጥቼ እንደዛ አሳሰብ ውስጥ ልገባ እንዲችል ብዙ ፋክተሮች አሉ። ብዙ የኔ ጓደኞች የዚህ ድል ተቋዳሽ አይደሉም። ያ የሆነው አጠቃላይ የሚያሳየው የስርዓቱን ሁኔታ ነው። ስለዚህ ስርዓቱን እስከታገልን ድረስ ደግሞ እንደዛ የታሳሰቦችንም መታገል መቻል አለብን ብያምን አለውና የሚሻለው እንደ ትግል አካል አድርጎ መሄድ ነው እንጂ ከዛ በራክ ቁጥር መፍትሄ አካል የመሆን እድልህን እየጠበቀ ነው የሚሄደውና ስለዚህ የችግሩ አካል ሆነ ለመፍትሄ መጣር ኢትስ ናት ዘ ቤስት ኢትስ ዘ ኦንሊ ዌይ ቢየ ነው ማምነው አመድ
ማማለን እኛም ኢትዮጵያ ድምጽ ሬዲዮ ምህንን ሙከራችሁን ያደንቃል። ብቻ የምትከፍሉት ምንድነው ፕራይስ ትችሉታላችሁ ወይ እንደ ሎንግ ራን ከሚል አንሳብ ነው እንጂ የኛም እምነታችን የሚከፈለውን ከፍሎ ለተነሱበት አላማ ግብ እስኪመጣ መታገልን እንደግፋለን። ይሳካላችሁ፣ ይሟላላችሁ፣ ይቃናላችሁ እንላለን። ሆኖም ግን አሁን እንደሚታየው መንግስት ራሱ እንደዚህ አይነት ሸፍጥ እየሰራባችሁ በእናንተ ድርጅት ውስጥ ገብቶ ገሌ ነው እናንተ መሪ ያለ ራሱ እየሾመ እየሻረባችሁ ከህዝቡ ጋር የሚኖራችሁ ግንኙነት እንዴት ነው? ህዝቡንስ እንደፊቱ ታገኙታላችሁ? የህዝቡስ አመለካከት በእናንተ ላይ እንዴት ነው?
በመጀመሪያ ይሄ ነገር የሚከብደው ግልጽ ባልሆነ መንገድ ቢሆን ኖሮ ምናልባት ህዝቡም በተቃዋሚ ፓርቲ አመራሮች ላይ ያለው አመኔታ ሊቀንስና ሊሸረሸር ይችላል ብዬ አምናለሁ። አሁን ባለው ሁኔታ ህዝቡም ይገፍቶታል ብዬ አምናለሁ። በየመንገድ ያው ዞሮ ዞሮ በየትራንስፖርቱም በየታክሲውም በየባሱም የምታገኛቸው ሰዎች ያወሩ በቃ ምንጊዜም በአደባባይ የተባለበት ሀገር ነው። ፓርቲዎች ይመሰረታሉ፣ እግር እስኪያወጡ እንጠብቃለን፣ ከዚያ እንቆርጣለን ተብሎ በአደባባይ በተነገረበት ሀገር ውስጥ እግር ስትቆረጥ እየሰራ እንደሆነ ነው ህዝቡ የሚያውቀው። እና ግን ምንድን ነው ፓርቲ ማለት በራሱ እኔ በግሌ ድርጅት የአስተሳሰብ ውጤት ነው። እና ይሄን አስተሳሰብ ወደ ተሻለ ደረጃ ለማድረስ ያለውን ስብስቦች አፍተሮል ድርጅት ያው ሰው ነው ብዬ አምናለሁ እነሱ ይዞ ወደፊት መሄድና ምናልባት የፓርቲ ፖለቲክስ ላንቆይበት እንችላለን ብዬ አምናለሁ እኔ በግሌና። ስለዚህ በተቻለው አቅም ይሄን ነገር ይዞ ወደ ተሻለ አስተሳሰብ ለመሄድ መሰብሰቡና ስለ ሀገር ሁኔታ ማውራቱ መወያየቱ፣ ወደፊት ደግሞ ምን አይነት ነገር ነው በሀገራችን ሊፈጠር የሚችለው ብሎ እንደ ህዝብ እና እንደ መሪ ለመወያየት ፓርቲ አስፈላጊ ነው፣ ምንም ጥርጥር የለውም። ስለዚህ እንግዲህ በተቻለው አቅም ያለውን ስብስብ ወደፊት ይዞ ለመሄድ ይሄ የትግል አካል ስለሆነ አሁን ጉዳያችን በምርጫ ቦርድ እጅ ላይ ነው ያለው። እኛ አቶ የሸዋስ አሰፋ መስከረም 29/2009 ዓመተ ምህረት ያካሄደውን ህገወጥ ጉባኤ ህገወጥ ነው ግን 9 ነጥቦች ያሉበት ደብዳቤ አስገብተናል። ለዛም መልስ እየሰጠን ነው። ትላንት በወጣውም የአዲስ አድማስ ጋዜጣ ላይ በቅርቡ እናሳውቃቸዋለን ያሉበት ሁኔታ ነው ያለው። ስለዚህ አሁን ባለበት ሁኔታ እንግዲህ የምርጫ ቡድን መልስ እየጠበቅን ነው። እነሱ መልሳቸው እስኪሉ ድረስ ከኛ ወገን ያለውን ነገር ለህዝብ ከማሳወቁች ምንም ማድረግ አልችልም። ግን ቢሆንም አሁን እነሱ እንኳን ባሉበት መንገድ ቢሆን እንደ አሁን አሜሪካን ምርጫ እንደ ምሳሌ ማውራት እፈልጋለሁ። ኦባማ ትላንት ይመስለኛል ለትራምፕ ያስረከቡት እና እስኪያስረክቡ ድረስ ፕሬዚዳንት ነበሩ። ኦባማ ካስረከቡ በኋላ ነው አሁን ትራምፕ ፕሬዚዳንት እየተባሉ የሚጠሩት። ከዚያ በፊት ግን ፕሬዚዳንት ኢሌክት እየተባሉ ነበር ትራምፕ የሚጠራው። እና አሁን ያሉት ነገሮች እንኳን ህጋዊ ቢሆኑ አቶ የሸዋስ አሰፋ ያካሄደው ጉባኤ ህጋዊ እንኳን ቢሆን ያ ነገር ከምርጫ ቦርድ እውቅና አግኝቶ እንደው ያለውንም ትራንዚሽን እስኪያስረክብ ድረስ የሰማያዊ ፓርቲ ሊቀመንበር ኢንጂነር ይልቃል መሆን ነበረበት። እንደው እነሱ እንኳን በእነሱ መንገድ እንኳን እንሄድ ብንል ማለት ነው። ስለዚህ የምታየው ነገር በእውነቱ አሳፋሪ ነው። እንደ ሀገር የደረስንበትን ደረጃ የሚያሳይ ነው። ግን ቢሆንም የሀገር ሁኔታ መቼም ሲከፋ የምትተው ደስ ሲልህ የምትመጣበት ሲሳለ ነው እንጂ በጣም የሚያስከፉና የማያስደስቱ ብዙ ነገሮች አሉ። ግን ያው ቅድም እንዳልኩት የትግል አንድ አካል አድርጎ መሄድ መፍትሄ ነው ብለን ስለምናስብ ነው በስብስብ ደረጃ እየታገልን ያለ ነው። ላለው አህመድ
ው በዚህ ስብሰባ ላይ ምን ላይ ተደረሰ? ምን ውሳኔ የተደረሰ? እናንተ ተባረራችሁ፣ ጥላችሁ ወጣችሁ፣ ተባረራችሁ፣ ምን ተደረሰ? ሌሎቹስ እነዚህ ምንድነው ማህተማቸውን ኪሳቸው ይዘው የሚዞሩ ባብዛኛዎቹ እንደሱና እንደሆኑ ገብቶናል። ምክንያቱም ማናቀም 50 60 70 ይባላሉ። ስማቸውን እንኳን ብዙ ሰው የሚያቃ አይመስለኝም። እነሱስ ምን አሉ? ይሄ ስብሰባ ሲቀጥላል ወይ? የዚህ ስብሰባ ውጤቱ ምንድነው? ታዛቢዎችስ ነበር ወይ? የአውሮፓ ማህበር ታዛቢዎች ነበር ወይ? ሌሎችም ኢንተርናሽናል ታዛቢዎች ተጋብዘው ነበር ወይ? ስለዚህ መጣቀው ምን አለ?
እንኳን የአውሮፓና ዓለም አቀፍ የሆኑ ተቋማት ቀርቶ አገርስጥ እንኳን ካሉ የግል ሚዲያዎች የሉም ነበር። እነሱ እንዲገቡ አልተፈነገም ነበር። እኔ በወቅቱ የኢትዮጵያ ኤቢሲ ጋዜጠኞችና ካሜሮቻቸውና የመንግስት የሆኑ ጋዜጠኞች ናቸው እንጂ በወቅቱ የግል እንኳን ኢትዮጵያ ውስጥ ያሉ አልተጋበዙም ነበር። ለጠየቀኝ ጥያቄ እንዳልኩ አቶ አሲየለ ጫሚሶ እና ትግስት አቦልና መሰሎቻቸው አሁን ያለውን የአስቸኳይ ጊዜ አዋጅ በሚደግፍ መልኩ መንግስት በሀገሪቷ ላይ አስከፊ ችግር ከመከሰቱ በፊት የማረጋጋት ስራ መስራቱን እያደነቁ ሲናገሩ እኔ በጆሮ የሰማሁበት ሁኔታ ነው ያለው። ግን እንዳልኩ ከዚህ ውስጥ የተወሰኑ ህዝባዊ ውክልና ያላቸው የፓርቲ አመራሮች አሉ፣ መድረክ አመራሮች ነበሩ። እዛ ውስጥ በመድረክ ድርጅት ውስጥ ያሉ እነ አረና አሉ፣ እነ ኦፌኮ አሉ፣ የእነሱ መሪዎች ነበሩበት። ከዛ ውጭ ያለው ግን እንደው እውነት ለመናገር ከአንተ ቅድም እንዳልከው ከዋግ እንቁላል እርግብ የመጠበቅ ያህል ነው። እነዚህ ሰዎች በመጀመሪያ ቆመውም ጥላቸው የሚታዩ ሰዎች ስላልሆኑ እነሱን ቁም ነገርም አድርጎ በሀገር ደረጃ ላይ ማውራት እኔ በግሌ አልፈልግም፣ የግል ስብናይም አይፈቅድልኝም ብዬ ስለማምን ነው። ስለዚህ እንግዲህ የተቀረውን ከተሳታፊ ከነበሩት የመድረክና የመድረክ አመራሮች ያለውን መረጃ ማግኘት የሚቻል ይመስለኛል። አህመድ
ሻ በግልህ አሁን ያለው ህዝባዊ እንቅስቃሴ በተለያየ ቦታ እኛም ውጭ ብንሆን እንሰማለን፣ እንከታተላለን፣ በቅርቡ እንከታተላለን ለመናገርና እንዴት ታውታላችሁ? የፖለቲካ ድርጅቶች እናንተ ሁኔታው በሚፈቅደው መሰረት ታገላላችሁ ያቅማችሁን። ሰው መቼም ያቅሙን ከወረወረ ፈሪ አይባልም። ሆኖም ግን የህዝቡ ብዙ ርቆ ሄዶ መጋደል ላይ ነው፣ ትንቅንቅ ይዟል፣ በባዶ እጁ መሳሪያ ከያዘ ኃይል ጋር እየታገለ ነው፣ መሮታል። እንዴት ነው ይሄንን እናንተ የህዝቡን እንትን አቀናይታችሁ አንድ ልብ የምትተነፍሱት?
እሺ፣ በመጀመሪያ ደረጃ ህዝቡ ምንጊዜም አሸናፊ ነው ብዬ አምናለሁ። ህዝብ በታሪኩ ተሸንፎ አያውቅም፣ በየትኛውም ታሪክ ማለት ነው። ስለሆነም ህዝብን ማዕከል ያላደረገ ውይይት መጨረሻ ሽንፈት ነው። ህዝብን ማዕከል ያደረገ ውይይት እንዲፈጠር እንሰራለን። ለዛም አስፈላጊ የሆነው መስዋዕትነት እንከፍላለን። በዚህ ጊዜ ብዙ ጓደኞቻችን እስር ቤት ናቸው ያሉት፣ ብዙዎቻቸው ከስራ ተፈናቅለዋል፣ ብዙዎቻቸው ለስደት ተዳርገዋል። ስለዚህ በምንም አይነት መልኩ ቢሆን ትግሉ አይቆምም፣ እስከ መጨረሻው ድረስ እንሄዳለን። ነገር ግን አሁን ባለው ውይይት ዙሪያ ላይ ተጠየቅ፣ እኔ አይ ዶንት ቲንክ የውይይቱ የመጨረሻ ገጽ ከቀድሞ ከነበረው የውይይት ታሪኮች የተለየ ይሆናል የሚል እምነት የለኝም። አጀማመርን አበላሽቶ አጨራረስ አያምርምና እኔ ባለፈው ውይይት አጀማመሩ ስላላማራ አጨራረሱም ያምራል የሚል እምነት የለኝም። እውነተኛ ውይይት ከተፈለገ፣ ኢትዮጵያ የዲሞክራሲ ሀገር እንድትሆን ከተፈለገ የሀገር ሽማግሌዎች ይግቡበት። ነፍጥ ያነገቡም ኃይሎች ጠመንጃቸውን ጥለው በሀገራቸው ጉዳይ ላይ ያወሩ፣ ያገባኛል የሚሉ እና አሁን ይሄ ስራ ትክክል አይደለም ብለው ባመኑበት መንገድ ለውጥ እናመጣለን የሚሉ ኃይሎች በሙሉ በጠረጴዛ ዙሪያ ችግራቸውን ለመፍታት ከገዢው ስርዓት ጋር እነሱም ፈቃደኛ ሆኑ፣ መንግስትም ደግሞ ለዚህ ፈቃደኛ ሆኖ መድረኩን ያመቻል። ያ ሲሆን ካለምንም ደም ሀገራችን እንግዲህ ወደፊት የምናራምድበትን እድል መፍጠር እንችላለን ማለት ነው። ያ እንዲሆን ደግሞ እኛ አስፈላጊውን የሆነውን ሁሉ ለማድረግ ከዚህ በፊትም ወደኋላ ብለን አናውቅም፣ ወደፊትም እስከቻለው ድረስ ከህዝባችን ጋር ሆነን የወደፊቱን ሁኔታ ለማመቻቸት እንሰራለን። ህዝብ የራሱን እጣ ፈንታ ወሳኝ እስኪሆን ድረስ ትግሉ ይቀጥላል ማለት ነው። አህመድ
ይድነቃቸው በዛሬው ዕለት ባጭር ጊዜ ውስጥ መልካም ፈቃድ ሆኖ ይሄንን ሰፋ ያለ መግለጫ ስለውይይቱና ስላለው ሁኔታ ስላካፈልከን እጅግ በጣም እናመሰግናለን። ለድርጅታችሁ ከፍ ያለ አክብሮት አለን። የተሳካ ወደፊት ያሰባችሁት እንደሚሳካላችሁ ባለሙሉ ተስፋ ነን። ከኢትዮጵያ ሕዝብ ጋራ መልካም ምድል እንመኝላችኋለን። ጤና ይስጥልኝ ጌታዬ።
አመሰግናለሁ አመር ስለሰጠኝ እድል። ታንኪዩ።
ዳግማዊ የመላው አማራ ህዝብ ድርጅት ዳግማዊ ማህደር የፊታችን 18 ፌብሩዋሪ 2017 በስዊድን ስቶክሆልም ታላቅ ህዝባዊ ስብሰባ ያደርጋል። በአውሮፓ ምድር ለመጀመሪያ ጊዜ በሚካሄደው በዚህ ስብሰባ ድርጅቱ ከአማራ ህዝብ ጋር በአንድ መድረክ በመገናኘት ድርጅታዊ አላማውንና መርሁን ያስተዋውቃል። ከህዝብ የሚሰነዘሩ ጥያቄዎችንና አስተያየቶችን ያስተናግዳል። ስለ አማራው ህዝብ ቀጣይ ሁኔታና ስለ ዓለም አቀፉ የአማራ ህዝብ ትግል ከህዝቡ ጋር በቀጥታ ምክክር ያደርጋል። በስብሰባው የድርጅቱ መሪዎችና አባላት በአካል ይገኛሉ። ድርጅቱ የመላው አማራ ተወላጆች ለሆኑ ሁሉ በዚህ ህዝባዊ ስብሰባ እንዲገኙ ሲል ከታላቅ አክብሮት ጋር ጥሪውን ያስተላልፋል። የስብሰባ አድራሻ አሽታሴ ትሬን በሚገኘው ኦሽታቶሬን ፌሌክት ሆስ ሎፍተን ሃለን የስብሰባ ቁጥር በባስ ቁጥር 160 ከጉል ማርሽ ፕላን ተነስተው ባሌ አባሊቶር የስብሰባ ሰዓት ከ14 እስከ 20 ሰዓት። ለበለጠ መረጃ የድርጅቱን ድረገጽ www.aapo.org ይጎብኙ። ደን ለመላው አማራ ህዝብ ዳግማዊ የመላው አማራ ህዝብ ድርጅት
Thank you.
ቻችን አሁን በቀሪዋ ደግሞ 10 ደቂቃ ስለ ጎንደሩ ስለ ሰሜኑ ኢትዮጵያ ንቅናቄ ሙሉነ ዮሐንስ አጥር ያለ ማብራሪያ ይሰጣናል። ሰላም ተናስተልኝ አቶ ሙሉነ።
ሰላም ተናስተልኝ ይሰማችኋል?
በጣም ይስማናል እና መሰግናለን ከንቅልፍ ቀስቀሰነህ ነው። እንግዲህ 10 ደቂቃ አለችኝ። አንድ ጥያቄ ወረውርልሃለሁ ያችን በሙሉ ራስ ብቻ ጨርሳት። ምን እየተካሄደ ነው? በምን ሁኔታ ላይ ነው ያለው? እንዴት ነው እርዳታ ሲደረገው? የህዝብ ውስጥ ግል ንቅናቄው ምን ይመስላል? ጌታ መስመሩ ያንተ ነው።
እግዚአብሔር ይስጥልኝ። ሁላችሁም እዛ ሀገር ያላችሁ ወገኖቻችን እንደምን ከረማችሁ? እንዴት አላችሁ? የድል ስለተሰጠኝ አመሰግናለሁ። እኔ ሙሉን ዮሐንስ እባላለሁ። ጎንደር አካባቢ ስላለው እንቅስቃሴ በቅርበት ዘግባለሁ በፌስቡክ ፔጆቼ። እዛ ያለው እንቅስቃሴ ምናልባት ብዙዎቻችሁ እንደምትከታተሉት በጣም እየተበቀ መጥቷል። ህዝባችን ከባድ ሁኔታ ላይ ነው ያለው። ትግሉ እየከበደ ነው የመጣው። የሆነበት ምክንያት ያው ስርዓቱ ህዝቡን የመጫኑን ስራ በጣም ስለገፋበት ነው። ህዝባችን እዚህ ጦርነት ውስጥ መርጦ ፈልጎ የገባበት እንዳልሆነ ታውቃላችሁ እናንተ። በተገዶ ስርዓቱ አስገድዶት የገባበት ጦርነት ነው። እንግዲህ መነሻውንም ታቆታላችሁ። የወያኔ ስርዓት ገና ከ1972 ዓመተ ምህረት ጀምሮ በወልቃይት ላይ የከፈተው በህዝባችን ላይ የከፈተው እልቂት አደጋ ብዙ ኢትዮጵያዊ ባቆም እጅግ አስከፊ ሆኖ የቆየ ነው። አሁን በቅርብ አመታት ግን ብዙ ሰው ጉዳዩን አውቆት በጣም እዛ አካባቢ ለተነሳው ህዝባዊ ማዕበል አመት መነሻ ፖይንቱን አቆይታለች የወልቃይት ጉዳይ። አሁን ግን የትግሉ አቅጣጫ ጥያቄውም አድጎና ሰፍቶ የስርዓት ለውጥ ጥያቄ እንደሆነ ግልጽ ነው። ይህንን ጥያቄ ያነሳ ህዝብ ጥያቄውን ከመመለስ ይልቅ ወደ አፈና ስለገባ ነው እንግዲህ ጥያቄውም አንድሜ የተሸጋገረው። ህዝባችን በሰላማዊ መልኩ የወልቃይት ጉዳይ እንዲፈታ፣ የአስተዳደር በደል እንዲቀር፣ የዘር መድሎ ያለው ስርዓት እንዲቀየር በጣም ለብዙ ጊዜ የታገለበትና ድምፁ ያልተሰባበት ቦታ ነው እንደ ማንኛውም የኢትዮጵያ ክፍል። ግን እዛ አካባቢ ለየት እያለ የመጣው በቅርብ አመታት የህዝቡ ትግል የማይቀለበስ መሆኑን ወያኔ ሲያቅ እዛ አካባቢ ልዩ ጥቃት ለማድረግ ሰፊ ዝግጅት ሲያደርግ ቆይቷል። ይህንን የተገነዘብን የአካባቢ ሰዎች በአንድም በሌላ እየተደራጀን ለህዝባችን ድጋፍ ስናደርግ ቆይተናል። በዚህ ሰዓት መሬት ላይ በጣም ብዙ የሆኑ የጎንደር የሰሜኑም የደቡብ አካባቢ ቦታዎች ገበሬው በጎበዝ አለቆች እየተመራ ከፍተኛ የሆነ ትንቅንቅ ላይ ነው ያለው። ጠላት ወያኔ ደግሞ ያለ የሌለ ኃይሉን በዚህ ሰላማዊ ህዝብ ላይ የላከ ጦርነት እየከፈተ ነው። ህዝቡ ራሱን በመከላከል ላይ ነው ያለው። ብዙ ቦታዎች ላይ አንጸባራቂ ድሎች ታይተዋል። ምክንያቱም ሀቅን ይዞ የተነሳ ህዝብ ስለሆነ ራሱን ለመከላከል ቁርጠኝነቱ የማወላዳ ነው። ግን ጎንደር የሚደረገው ትግል ብቻውን በራሱ የተሳካ ሊሆን አይችልም። መላ የኢትዮጵያን ህዝብ ድጋፍ ይፈልጋል። ከፍተኛ የሆነ አሰራ አለ፣ እስር አለ፣ አፈና አለ። ምናልባት በአሁኑ ሰዓት በአብዛኛው ጎንደር ጎጃምን ይዞ ከ100 ሺህ የሚቆጠር ሰው የታሰረበት አካባቢ ነው። ይሄ እንዲሁ ዝም ብሎ የተጋነነ ቁጥር እንዳይመስላችሁ። በየቀኑ በየወረዳው ዋናውን ከተማ ጎንደርን ጨምሮ በጣም ብዙ ወጣት ይያዛል፣ ይታሰራል። ወደሚታወቅም ወደማይታወቅም ቦታ ነው ይሄ ወጣት የሚጋዘው እና በወጣቶቻችን ላይ ምን ሊደርስ እንደሚችል ራሱ አለማወቅ እጅግ የሚያሳዝን ነው። በውጭም በውስጥም ያለን ኢትዮጵያኖች ለዚህ ልዩ ትኩረት እስካሁን ማድረግ የሚገባን ጉዳይ ቢሆንም የቀዘቀዘ ሁኔታ አያለው። እሱ በጣም ያሳስበኛል። እዛ አካባቢ የሚደረገው ግፍ የዓለም አቀፍ ማህበረሰቡ እንዲያውቀው በውጭ የምንገኝ ሰዎች ማድረግ ይገባናል። ህዝቡ ለሚያደርገው ትግልም ድጋፍ የበለጠ ማስተባበር ይጠይቀናል። እሱ ማድረግ ይገባናል ብዬ አምናለሁ። እንግዲህ የታቱን ተጠቀም ስላላችሁኝ የቱን ከየት እንደማነሳ አርግጠኛ ስላልሆንኩ ነው ዝም ብዬ የምናገረው ያለሁት። እንግዲህ የህዝቡ ትግል ወዴት ይሄዳል፣ ምንድነው የሚሆነው ቀጥሎ የሚለውን ማወቅ አይቻልም። ግን የማይመለስ አብዮት ነው የተነሳው። እዛ ያለው ህዝብ ወያኔ አንበርክኮ ለመግዛት እንደፈለገ ለማድረግ የሄደበት መሳሪያን ፍታ ብሎ ስለሆነ የዛ ህዝብ ደግሞ ድንበር የሚጠብቅ ነፃነት የሚያስከብር ከሱዳኖች ጥቃት የኢትዮጵያን ህዝብ ድንበራችንን ማንም ቀጥሮ ሳይሆን በዜግነት ግዴታ ወስዶት ሲያስከብር የነበረ ህዝብ መሳሪያውን ሊፈታ የሚችል ህዝብ አይደለም። እናም ወያኔ ትልቁ የመጣበት መሳሪያ ፍታ በሚል ነው። ይህን ደግሞ የማይሆን ነገር ነው። ሰው የሚቋጭ ነገር አይሆንም። ጥያቄያችንም አድጓል። የህዝቡ ጥያቄ የስርዓት ለውጥ ነው የሚፈለገው። ለዚህ ደግሞ የኢትዮጵያ ህዝብ ትግሉን የበለጠ አብሮ እንዲያስተባብር ነው ጥሪ ማቀርበው። በአቅራቢያው ያለ
ሙሉነ ከመለያየታችን በፊት አንድ ሁለት ሶስት ደቂቃ አለህ ባጭሩ እንዴት አርጎ እርዳታ ከውጭ ለማድረስ ይቻላል ወይ? ይደርሳቸዋል ወይ? የሚተባበራቸው ኃይል አለ ወይ ኢትዮጵያዊ ከውጭ? ይሄን በተመለከተ ለትግሉ እርዳታ የሚያደርጋሉ ወይ? 3 ደቂቃ ተጠቅመና እነዚህን ገለጽልን።
በጣም አመሰግናለሁ። ያው ጥሩ ጥያቄ ነው። አሁን ይሄንን ትግል ህዝባችን ቢመራውም ውጭ ያለው ማህበረሰብ ደግሞ ድጋፍ አስተባብሮ ለመላክ ከፍተኛ ጥረት ይደረጋል። ካሁን በፊት በዋና ኃላፊነት ወስዶ ጎንደር ያለውን እንቅስቃሴ በውጭ ያለውን ትግል በማስተባበር ላለፉት 2 ዓመታት ሲሰራ የቆየ ጎንደር ህብረት አብይ ሚና እየተጫወተ ቆይቷል። አሁንም ሰፋፊ የገቢ የድጋፍ ማስተባበሪያ ዝግጅቶች ሲደረጉ ቆይተዋል፣ እየተደረጉ ነው። ኦንላይን ጎፈንድሚ የሚል በዚሁ ለጎንደር ህዝብ የተከፈተ ካምፔን አለ። አሁን አዲስ በተለያየ አቅጣጫ ደግሞ በአማራ ብሔርተኝነት አደረጃጀት በኢትዮጵያ ማዕቀፍም ይህን ትግል እንደግፋለን ብለው የሚንቀሳቀሱ ኃይሎች እዛ ገቢ ለማድረግ ድጋፍ ለማድረግ የሚችሉ መሆናቸውን ሰው እያረጋገጠ በእነሱም በኩል ድጋፍ መድረሱ እርግጠኛ በሆነባቸው ቢያደርስ ለህዝቡ ይጠቅመዋል። በዚህ ብቻ ይኬድ ተብሎ የሚመረጥ ነገር አይደለም። ህዝባችን ከማንም ይምጣ ድጋፉን ይፈልጋል። ማስተባበር የሚቻለው ድጋፎቹን መላክ የሚቻለው በእነዚህ መንገዶች ነው።
እንግዲህ በዚህ አጭር ጊዜ ውስጥ ይችን ማብራሪያ ስለሰጠን ከፍ ያለ ምስጋና እናቀርብላለን። ወደፊት ሰፋ ያለ ውይይት እንደምናደርግ ባለሙሉ ተስፋ ነን። እናመሰግናለን። ጌታዬ ጤና ይስጥልኝ።
እግዚአብሔር ይስጥልኝ። እግዚአብሔር ያመስግንልኝ። እግዚአብሔር እንግዲህ ወገናችን ሀገራችንን ይታደግልን። ታንኪዩ።
Thank you.